ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ገኝ ብዬ እስክመኝ ምነው አንችዬ ስትኖሬ ያልበቃኝ አገር
ጋሚ ውድ አድማጮቻችንን ሰላም ጤና ይስጥልን እያልን እነሆ ለአንድ ወር ያህል በጋው የእረፍት ጊዜ ምክንያት ተዘግቶ የነበረው የኢትዮጵያ ድምጽ ሬዲዮ ዛሬ ፕሮግራሙን ጀምሯል። በዚህ በዛሬው ፕሮግራሙ የተለያዩ እንግዶችን ይዘን እንቀርባለን። በቅድሚያም የመግቢያ ሙዚቃውን ያዳመጣችኋት ሙዚቃ በአርቲስት ባልከው አለሙ የተቀነቀነች ሙዚቃ ነች። አርቲስት ባልከው አለሙ ከኛ ጋር እዚህ ስቱዲዮ ውስጥ ይገኛል። ከሱ ጋር ሰፋ ያለ ውይይት እናደርጋለን። አርቲስት ባልከው አለሙ በዛሬው ዕለት ሰላም 25ኛው ሰላም የተባለው ድርጅት 25ኛ አመቱን ሲያከብር በሚያዘጋጀው ዝግጅት ላይ ለመጫወት ከኢትዮጵያ ድረስ መጥቷል። ከሱ ጋራ እንዲሁም የጳግሜ ግሩፖች አብረው ትዕይንታቸውን ያሳያሉ፣ የሙዚቃ ችሎታቸውን ያሳያሉ። ይህን በተመለከተ የሰላም ድርጅት ወይንም ደግሞ የሙዚቃ የአርቲስቶች ትዕይንት የሚያዘጋጀው ሰላም ኃላፊውን አቶ ተሾመ በስልክ ከኛ ጋር ይገባል። እንዲሁም የጳግሜው አርቲስት ሙዚቀኛ ምናለ ግርማም በስልክ ከኛ ጋር ይገባል። እንዳልኳችሁ ባልከው አለሙ ከኛ ጋር እዚህ ይገኛል። ይህን እንግዲህ ከአምስት ሰዓት በፊት ባለው ፕሮግራማችን ነው የምናስተናግዳችሁ። ከአምስት ሰዓት በኋላ ባለው ፕሮግራማችን ደግሞ ሰሞኑን ኢትዮጵያ ውስጥ እየተገደሉ ወይንም እየተጨፈጨፉ እየተባረሩ ያሉትን የአማራ ተወላጆች በተመለከተ ለዓለም ሕዝብ ሁኔታውን ለማሳወቅ የረሃብ አድማ በለንደን ውስጥ በጠቅላይ ሚኒስቴሩ ቢሮ ፊት ለፊት የረሃብ አድማ የሚያደርጉትን ያየሽ ይራድ ገሰሰንና ዮዲት ጌዲዮንን በቀጥታ በስልክ ይዘንላችሁ እንቀርባለን። ከነሱ ጋር ለምን ይሄንን እንደጀመሩ ዓላማቸው ምንድን ነው ወዘተ የሚለውንና ቀጣይነት ውስጥ በምን ሁኔታ እንደሚሰሩት ውይይት ከነሱ ጋር እናደርጋለን። እንግዲህ አድማጮቻችን የኢትዮጵያ አዲስ ዓመት በሴፕቴምበር 10 ይከበራል። የዚህ ዓመቱ አዲስ ዓመት የሚከበረው ቅዳሜ ምንድን ነው በአማርኛ መርሶ? በማግስቱ አዲስ ዓመት ነው፣ መስከረም 1 ነው። ዋዜማው ሴፕቴምበር 10 በሃሉንዳ የኢትዮጵያ ድምጽ ሬዲዮን በየዓመቱ እንደሚያደርገው የኢትዮጵያን አዲስ ዓመትና የሬዲዮኑን ዓመት የሚያከብርበት ነው። በነገራችን ላይ ሬዲዮኑ 29ኛ ዓመቱን ያከብራል። እኔ እስከማውቀው ድረስ ከኢትዮጵያ ውጪ በኢትዮጵያ ድርጅት ስም ተቋቁሞ ያውም የሚዲያ 29 ዓመት የሰራ አንድም ድርጅት የለም። እኛ እስከምናቀው ድረስ እና ይሄ ድርጅት የተነሳም ይወደቀም ያን እተንገዳገደም እስካሁን ድረስ ቆይቷል። ባለፉት ሁለት አመታት በኮሮና ምክንያት የአዲስ አመትን በዓል ማክበር አልቻልንም። ይሄው ዘንድሮ እንግዲህ ፈጣሪ ክብሩ ይስፋ ኮሮና ለጊዜው ጠፍቷል ስለተባለ ስለጠፋም የኢትዮጵያን አዲስ አመት ሰብሰብ ብለን በሃሉንዳ አዳራሽ እንደተለመደው ለማክበር በዝግጅት ላይነን። የሬዲዮኑን 29ኛ አመትና አዲሱን አመት ባንዳይና ከብራለን። እንግዲህ አድማጮቻችን ለዚህ አዲስ አመት ዝግጅት ለዋዜማው በማግስቱ እሁድ ነው ቅዳሜ ዋዜማው ነው ለዚህ ዝግጅት ካሁኑ እንድትዘጋጁ ማለትም ያገር ባህሎቻችሁ ለብሳችሁ ተውባችሁ ተጌጣችሁ በቦታው በሰዓቱ እንደምትገኙልን ባለሙሉ ተስፋ ነን። ትልቅ በጣም ትልቅ እንግዳ ከስዊድን ይመጣብናል። የክብር እንግዳ ሆኖ የስዊድን የውጭ ጉዳይ ሚኒስቴር ምክትል ሚኒስቴሩና እንዲሁም የስታት ሴክሬታሪው ይገኛሉ። ሳቸው በክብር እንግዳነት ይገኛሉ። በዚህ አጋጣሚ ኢትዮጵያኖች ሰብሰብ ብለን እኛ ኢትዮጵያኖች ድምጻችን ሃያል እንዲሆን ተሰሚነት እንዲኖረው በእንደዚህ አይነቱ አጋጣሚ ሰብሰብ ብለን ባንድ ላይ ስንገኝ እነሱ መተው ባለስልጣኖቹ መተው ሲያዩ አሃ እነዚህ ሃያሎች ናቸው ድምጻቸውንም ያስፈልገናል ወደፊትም ከነሱ ጋር መስራት እንችላለን ችግራቸውን መስማት እንችላለን እዚህ ሀገር ብዙ 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 ኢትዮጵያን ፍቃድ የሌላቸው ወገኖቻችን አሉ ፍቃድ እስካሁን ያልተሰጣቸው ያን ጥያቄ እንኳን ለማንሳት ተሰሚነት እንዲኖረን ሰብሰብ ብለን መገኘት አለብን። በዚህ የአዲስ አመትና የሬዲዮ 29ኛ አመት በዓል ላይ ከሚኒስቴሩ በተጨማሪ የተለያዩ የፓርላማው አባሎች በእንግድነት ይገኛሉ እና አደራ ቀደም ብለን በሰዓቱ ተገኝተን እነዚህን እንግዶቻችንን እንድንቀበልና ለወደፊቱ ለምናነሳው የስደተኞችም ጥያቄ ማንኛውም ጥያቄ ድምጻችንን በደም እንዲሰሙን ሰብሰብ ብለን እንድንገናኝ ይሁን እንላለን። እንግዲህ ከጥቂት ደቂቃዎች በኋላ ከባልከው ዓለሙ ጋርና ከ ሰላም ሐላፊ ካቶ ተሾመ ጋር እንዲሁም ከጳግሜ የሙዚቃ ግሩፕ ከምን አለ ግርማ ጋር የምናደርገውን ውይይት እንጀምራለን። መልካም ቆይታ። አድማጮቻችን ተመልሰን መጥተናል። እንግዲህ ታው ከዚህ ቀጥሎ ከእንግዳችን ከአርቲስት ባልከው ዓለሙና እንዲሁም ከሰላም ግሩፕ አላፊ ከአቶ ተሾመ ጋር እንዲሁም ከቋግሜ ሙዚቀኛና አርቲስት ምናለ ግርማ ጋር በቀጥታ እናደርገውን ውይይት እንጀምራለን። ሰላም ተናስተልኝ አቶ ባልከው ዓለሙ
እንደምን አላችሁ?
አርቲስት ባልከው ዓለሙ
እንደምን አላችሁ? ሰላም ናችሁ ወይ? እንኳን አገኘኋችሁ። እንዲሁም በስቶክሆልምና አካባቢ የምትኖሩ ይህንን ፕሮግራም በማድመጥ ላይ የምትገኙ የዚህ ራዲዮ አድማጮች እንደምን አላችሁ ብያለሁኝ።
እንግዲህ እኛም እንኳን በሰላም መጣህ እንላለን። ባልከው እስቲ ከአስተዳደግህ ከልጅነት ልጀምር። እንዴት ነው የት አካባቢ እንዴት አደግ እንዴት ነበር በልጅነት? ከዛስ ወደ ሙዚቃ ዓለም እንዴት ገባህ? እነዚህን እስቲ ግለጽልኝ።
እሺ፣ አመሰግናለሁ አህመድ። እንግዲህ የእድገቴን ከመናገር በፊት የት ተወለደ የሚል አድማጮች ሊኖሩ ስለሚችሉ ውልደቴ ከጎጃም ነው። በልዩ ስሙ መርጦ ለማርያም ጃንገበያ አቦ ቤተክርስቲያን ተብሎ ከሚጠራው ስፍራ ተወለድኩኝ። ከዛም በጣም በህፃንነቴ ነው ወደ አዲስ አበባ የመጣሁት። አዲስ አበባ የመጣሁትም ደግሞ ያው ትምህርት መጀመር ስላለብኝ ቀጥታ አዲስ አበባ መጥቼ ያው የተወሰኑ አመታትን ከቆየው በኋላ በኢትዮጵያ ውስጥ ትንሽ የነበሩ አዳሪ ትምህርት ቤቶች ነበሩ። ለቁጥር ብዙ ያልሆኑ ግን እጅግ በጣም ትንሽ ውስን ቁጥሮችን ብቻ የሚቀበሉ የአይነ ስውራን አዳሪ ትምህርት ቤቶች ነበሩ እና እኔ ከአንዱ ውስጥ ከእነሱ ውስጥ በአንዱ ነው የገባሁት። በአጼ ኃይለ ሥላሴ ጊዜ በ1956
በኢትዮጵያ አቆጣጠር ነው
የተከፈተ ትምህርት ቤት ነው። ሰበታ ላይ መጀመሪያ ካዛንችስ ነበረ። ከዛም እንዲመቻቸው ተብሎ አጼ ኃይለ ሥላሴ ከለወጡት በኋላ ወደ ሰበታ አሜታቦ የሚገኝበት አካባቢ እዛ ተከፈተ። እንግዲህ እዛ ነው የተማርኩት ከአንደኛ ክፍል ጀምሮ። ይህንን ይመስላል። እንግዲህ
ምንድን ነበር የተማርከው? የሙዚቃ ትምህርት ነው ወይስ ኖርማል
መደበኛ ትምህርት ነው? ማለት ያው እንግዲህ ምንድነው መደበኛ ትምህርት ነው የምንማረው እንደ ማንኛውም ሰው ልክ በህፃንነቱ ያው ክፍል እንደሚቆጥረው የኛ አዳሪ ትምህርት ቤት ነው። በልዩ ሁኔታ ነው ያው ግን አንድ የራሱ የኢትዮጵያን የትምህርት ስርዓት የተከተለ ነው። ብዙም የተለየ የትምህርት ስርዓት አይደለም። ለኛ ለብቻችን እንደሚመቸን መምህራን በመደበኛነት ተቀጥረው ነው የምንማረው። ልዩነቱ እኛ በብሬል እንጠቀማለን፣ ሌላው በደብተርና በመደበኛ ወረቀት ይጠቀማል። በዛ አይነት መንገድ እስከ 6ኛ ክፍል አዳሪ ከተማረም በኋላ 7ኛ ክፍል ላይ ከተቀረው ህብረተሰብ ጋር መላመድ እንድንችል 7ኛ ክፍል ጀምሮ ራሱ መንግስት ብሩን እየሰጠ ውጪኛ እየተከራየን ህብረተሰቡ ጋር እንድንላመድ ከአንደኛ ክፍል እስከ 6ኛ አዳሪ ስለሆነ እስከ 12ኛ ክፍል ከሆነ ከህብረተሰቡ ጋር አይላመዱም ተብሎ ስለሚታሰብ ውጪን ማወቅ ስላለብን ከተቀረው ማህበረሰብ ጋር እንድንገናኝ በእንደዚህ አይነት መንገድ ተማርን። ያው 12ኛ ክፍል ማትሪክ እንደማንኛውም ወሰድኩኝ። ውጤቱ ሲመጣ በኮተቤ መምህራን በቀድሞ ኮተቤ መምህራን ኮሌጅ በጣም ብዙ ሰዎችን ያፈራ ነው የዛሬ ኮተቤ ትምህርት ዩኒቨርሲቲ ተብሏል። እዛ የመጀመሪያ ዲግሪን በ2003 ካጠናቀቅኩኝ በኋላ ከ2004 ጀምሮ እስካሁን በመምህርነት እንግዲህ በማገልገል ላይ ይገኛለሁ በእንግሊዝኛ ቋንቋ ትምህርት ክፍል።
እንዴት እንግሊዝኛ ቋንቋ መረጥክ ለማስተማር?
በጣም ነው የምወደው። እኔ ድሮ ጀምሮ እንግሊዝኛ ቋንቋ ትምህርት ላይ ተሳትፎ አረግ ነበረ እና ከዛ የተጠነሰሰ ነው እንግዲህ።
ኦኬ። ዘካር ዘመኪና ዘኮፊ ዘቡና ተገለበጤሽን ፍሮም ዘመኪና የሚለውን ታውቀዋለህ?
አዎ አዎ አዎ።
እኛ በሱ ነው የጀመርነው።
ልክ ነው።
ወደ ሙዚቃ ዓለም እንዴት ገባህ? እንግዲህ መደበኛ ትምህርት ነው የተማርከው እንደነገርከኝ፣ እስከ ዩኒቨርሲቲ እስከምትጨርስ ድረስ ዲግሪን እስከምታገኝ ድረስ መደበኛ ትምህርት ነው የተማርከው። የሙዚቃ ፍቅርህ እንዴት ጀመረ? የሙዚቃ ፍላጎትህ እንዴት አደገ? ይሄን ነገር ብትነግረን።
እንግዲህ የሙዚቃ ፍቅሩ የሚጀምረው በትምህርት ቤት ነው። ያው እንግዲህ ከምንማራቸው የትምህርት ዝርዝሮች መካከል ወይም ደግሞ የትምህርት ሳብጀክቶች መካከል አንዱ ሙዚቃ ነው። እና እንግዲህ ሙዚቃ የሰኛውም ሀብሮ ትምርት ጀመር አንደኛ ሁለተኛ ይያለ በመደበኛ ይሰጣላል ለኢትዮጵያ ውስጥ የኛ ግን ሙዚቃን ሰፋ ባለ መንገድ እስከ 8ኛ ክፍል ነው የምንማረው እስከ 6ኛ እስከ 8ኛ ነው የምንማረውና እንዴት ነው የሚሆነው ያው ከአንድ እስከ 4 ትራዩ እንደዚህ መዝሙር የጻናት መዝሙሮች ስለ ኢትዮጵያ ሙዚቃ በተወሰነ በስሱ ለኛ ይገባቸዋል ተብሎ በታሰበ መልኩ ትምህርቱ ይሰጣናል ከአራተኛ ክፍል በኋላ ግን ያው በኪቦርድ እነዚህ ሜጀሮች የሙዚቃ ቀኝቶችን በእንደዛ ይጀምርና ወደ ተግባር ይሄዳል በፒያኖ ኪቦርድ ምናምን እንደዛ እና በዛ ጊዜ ደግሞ ያው በትምህርት ቤት ውስጥ እንግዲህ አንድ ተማሪ የክበብ ይሳተፋላለም የትምህርት ቤት ክበብ ውስጥ እና አንድ የሙዚቃ ክበብ ነበር የሙዚቃና ድራማ ወይም ደግሞ ኪነት የሚል ጥቅል ስም አለው በኪነትና ድራማ ነው ይሳተፍ ነበር እና 49 ሰዓት ከ20 ላይ የኔ ተላላቆች ላይብረሪ ላይ ተሰብስበን በሳምንት አንዴ ዜናዎችን የተለያዩ ሙዚቃዎችን ያቀርቡ ነበርና እኔም በዛ ተሳብኩኝ እንደገና እኛ ሬዲዮ በጣም እንከታተላለን ከትምርት ባሻገር ያው ራሳችንንም አፕዴት ለማድረግ ወይም ደግሞ አመራችንም እንዲበስል ሬዲዮ እናደምጣለና ሬዲዮ በማደምጥበት ጊዜ ዘፈኖችን በጣም ሰማ ነበር አብሬው ነው አንጎራጎር ነበርና ያኔ የጀመረች ነው እንግዲህ ዛሬ በዚህ ደረጃ ደረሰች ማለት ነው
እንግዶች አሉኝ መስመር ላይ አላችሁ እንግዶቼ
አለ እኔ አቀርብ
በጣም ቆንጆ ከኢየሱስን ጀምሬ እስቲ ወደ እናንተ መጣለሁ ቀስ ብዬ እንዳትሰለቹኝ አንዴ እሱን ምጠይቃቸው ልጨርስ ብዬ ነው ሙዚቃ እንግዲህ አንጎራጎራለሁ አልክ ምን ነበር የምታንጎራጉረው ስለምንድን
የተለያዩ ዘፈኖች ነው አጋጣሚ
ከልብ የሚነካህ ከልብ አላለ ሙዚቃም ከልብ ሲሆን ነው ሲነሽ
ትክክል እና እኔ አሁን በተለይ እኔ እንግዲህ በወቅቱ ለሀገራችን ብርቅዬ የነበረ ሬዲዮ ጣቢያ ኢትዮጵያ ሬዲዮ ነውና
ኦኬ
በኢትዮጵያ ሬዲዮ የሚጋበዙ ወይም ደግሞ በኢትዮጵያ ሬዲዮ የሚሄዱ ሙዚቃዎች ይመስጡ የነበረና እነሱን አንጎራጉራለሁ የነጥላሁን የነሙልቀን ሌሎችም እንዲሁ በቃ በየጊዜው የሚወጡ ዘፈኖች በቃ ለኔ ካስደሰቱኝ ባንዴ ይዛቸዋለሁኝ እና በቃ በዛ መንገድ ነው እንግዲህ ከሙዚቃ ጋር እየተዋደድን የመጣሁት
እንግዲህ እንዲያረጋል ወቸም አንድ አርቲስት እዚህ ስቱዲዮ ድረስ መጥቶ በድምጽ
ግድ ነውና
ወደዛ መጣለሁ ከዛ በፊት ግን እስቲ በመስመር ላይ ያሉት እንግዶች እንዳይሰለቹኝ እንዳይቀየሙ እነሱ ላናገር ሰላም ተናስተልኝ ምን አለ ሰላም ተናስተልኝ አቶ ተሾመ
ሰላም ተናስተልኝ
እስቲ ከአቶ ተሾመ ልጀምር አቶ ተሾመ የእናንተ ድርጅት ነው እስከገባኝ ድረስ ወንድማችንን ባልከውን ወደዚህ ያመጣው ከባልከው ጋር እንዴት የናንተ ድርጅት ሊገናኝ ቻለ?
አመሰግናለሁ አህመድ ከባልከው ጋር የተገናኘ ነው በ 10 አመት በፊት ነው ሰላም የኛ ድርጅት ለአይነ ስውሮች ስፔሻል ፕሮጀክት አዘጋጅቶ የሙዚቃ ትምህርት ቤቶችን አይነ ስውሮችን መማር የሚችሉበት ሙዚቃ ትምህርት ቤት ከአስጀመረ በኋላ እንደገና ደግሞ ለአይነ ስውሮች ሞዴል ይሆናሉ ለሌሎቹም ተስፋ ሊሆኑ የሚችሉ ሰዎችን ለመፈለግ በአራት በአምስት ክልሎች ኢትዮጵያ ውስጥ ከዞርን በኋላ የተለያዩ ሰዎችን መርጠን እነዛ ሰዎች ውስጥ ሁለት ሰዎች ጥሩ ውጤት ያገኙትን መርጠን ወደኛ ወደ አዲስ አበባ ባለው ወደ ስቱዲዮ አምጥተን ከዛ በኋላ ነው እንግዲህ ከባልከው ጋር በደንብ ልንተዋወቅ የቻልንበትና ስራችንን መጀመር የጀመርነው ከዛ እሺ
ቀጥል
እና ከስቱዲዮ ከገባ በኋላ እንግዲህ ያደረግነው ምንድነው በኢትዮጵያ ውስጥ ምርጥ የሆኑ የሙዚቀኞችን ግሩም መዝሙርን አብረው እንዲሰሩ በማድረግ ሙዚቃ ዜማ አውጪዎች ግጥም አውጪዎች በመፈለግ በጣም ብዙ አመት የፈጀ ስራ ነው የሰራ ነው እና በመጀመሪያ ጊዜ በጣም ጥራት ያለው እና ለኢንተርናሽናል ደረጃ ሊደርስ የሚችል ሪኮርድ ነው የሰራ ነው እና ከባልከው ጋራ የተገናኘው በዛ መንገድ ነው። በፕሮጀክት የተጀመረ ጉዳይ ነው። እንደምታወቀው ኢትዮጵያ ውስጥ ወደ 3 ሚሊዮን ድረስ የሚደርሱ አይነሶሮች አሉ ተብሎ ነው የሚታወቀው። እና እኛ በተሻለ መጠን ለተወሰኑ በዚህ በሙዚቃና በዚህ በአርት በኩል ታለንት ላላቸውን ስፖርት ለማድረግ ተብሎ የታሰበ ፕሮጀክት በዛ ስር ነው ባልከውን የተገናኘ ነው።
ተሾመ፣ ይህን ሁሉ ስራ ስትሰሩ ኢትዮጵያዊው እዚህ ያለው ለምሳሌ አንተ ያለበት ሀገር አይ ቲንክ ፋይናንስም የሚያደርገው ይሄ ሀገር ነው ይመስለኛል፣ እዚህ ያሉት ኢትዮጵያኖች ይህንን ታላቅ ስራቸውን ያውቁላቸዋል? ለማሳወቅ ሞክራቸዋል እንዲህ አይነት ስራ እንደምትሰሩ?
ዋናው ፎከሳችን እኛ እዛ ያሉትን በዚህ አይነት አንዳንድ ተሳት ምንድን ነው ሰፖርት ማድረግ የሚያስፈልጋቸውን ሰዎች የእኛ እርዳታ እንዲደርስላቸው ነው የእኛ መጀመሪያ ፕራዮሪቲ። እዚህ ሀገር ያለው ሰው ቢያውቅልን ስራችንን በሶሻል ሚዲያ ቢከታተልን ደስ ይለናል። ግን የእኛ መጀመሪያ ፕራዮሪቲ እዛ ኢትዮጵያ ውስጥ ያሉት ችግር ላይ ያሉትና እኛ ባለን አቅም መደረግ የምንችላቸውን ሰዎች ነው የኛ ፎከስ። ስለዚህ የኛ ፎከስና ፕራዮሪቲ አልነበረም እዚህ ያለው ሰው የግዴታ ማወቅ አለበት እንዲለው አልነበረ። ቢያውቁልን ደስ ይለናል። ግን የመጀመሪያው ስራ የነበረን ያ ስለሆነ ነው አህመድ
ፎከሳችሁ ዋናው እዛው ላይ ስለሆነ እነዚህን ሰዎች ማወቅና መገናኘት እነሱን ማሳደግ ወዘተ ስለሆነ ይሄኛው ሰከንደሪ ነው ነው የምትለኝ? 25 አመታችሁን ልታከብሩ ነው መሰለኝ ባልሳሳት።
አዎ ትክክል ነው። 25 አመት ከተመሰረተ 25ኛ አመቱ ነው። በዚህ በኦገስት ላይ በጣም በትልልቅ መንገድ ወሩን በሙሉ ትልልቅ ኢቨንቶች በማዘጋጀት በማክበር ላይ እንገኛለን። ዛሬ ማታም የሚዘጋጀው አንዱ ትልቁ ዝግጅት ያንንም በማስመልከት ይሆናል።
ባልከው ዓለሙም በዛ ላይ ነው የሚጫወተው እንደገባኝ ሆነ። እንዲሁም የጳግሜ ልጆችም ይጫወታሉ የሚል ጭምጭምታ ሰምቻለሁ፣ ዜና ሰምቻለሁና እስቲ የጳግሜው ተወካይ ከምን አለ ከኔ ጋር ባየር ላይ አለ መሰለኝ። ሰላም ምን አለ?
ሰላም አመን።
እስቲ እናንተ የጳግሜ ልጆች ዛሬ ትጫወታላችሁ የሚል ወሬ ሰምቻለሁና ይሄን ነገር ብትነግረን።
አዎ፣ መጀመሪያ በጣም አመሰግናለሁ ለዚህ ፕሮግራም ስለጋበዛችሁ። ከመላው የጳግሜ ባንድ አባላት ጋር ለዚህ ፕሮግራም እንግዲህ በመጋበዛችን በጣም እናመሰግናለን። እንኳን ለ5ኛው ኢስላም የተመሰረተበት ጊዜ እንኳን አደረሳችሁ ማለት እንፈልጋለን። እጥሴ ለባልኮ እንኳን ደህና መጣ ማለት እንፈልጋለን።
ባልኮ እንኳን ደህና መጣ ትባላለህ።
እንኳን ደህና ቆያችሁኝ።
እንኳን በድጋሚ መጣ። እንግዲህ በመቀጠል እኛ እዚህ ስዊድን ውስጥ ብዙ የባህል ሙዚቃ እንሰራለን እና ለዚህ ትልቅ ዝግጅት በመጋበዛችን ብዙ ብዙ አንድ የብሔር ብሔረሰቦች ዘፈኖች ተዘጋጅተናል። እንዲሁም የባልካውን ዘፈኖች ተዘጋጅተናል። በጣም ጥሩ ጊዜ እንደምንኖረን ተስፋ እናደርጋለን።
ኦኬ። ሌሊቱ ሙሉ ስትለማመዱ ነው ያደራችሁት የሚል ጭምጭምታ ሰምቼ ነበር። ለዚህ ነው እንደውም ማን ከመካከላችሁ እዚህ ስቱዲዮ ሊመጣ የነበረ የቀረ የሚል ዜናም ሰምቻለሁ። እውነት ነው ተዘጋጁ ነበር ያደራችሁት?
እውነት ነው። እኔ ነበርኩ ልመጣ ያሰብኩት እና ትላንት 16 ሰዓት ገብተን እስከ ኖል ኖል ያጠና ነው እንግዲህ ኦልሞስት 8 ሰዓት ማለት ነው። ያ ደግሞ ምንድነው የፕሮግራሙን ትልቀት እና ጥሩ ስራ መስራት ስላለበት የፈለገውን ነገር መስዋዕትነት ከፍለን ጥሩ ስራ ለመስራት ባሰብነው መሰረት ነው እንደዛ ያደረግነው እና ስለቀረው በጣም ይቅርታ።
ችግር የለም። በነገራችን ላይ ስናጠና እስከ ኖል ኖል ቆየን ብለኛል። እንግዲህ አንድ ተማሪ ሲሸመድድ ሲያጠና ቆይቶ ውጤቱ የሚታወቀው ፈተና ሲቀመጥና ሲያልፍ ነው። ዛሬ ፈተናችሁ ነው ማለት ነው። ለዚህ ለትናንትናው ጥናታችሁ ፈተናችሁ ዛሬ ነው ማለት ነው።
እውነት ነው። መታችሁ ፈተናችን ብትፈትኑን ብታዩን እንፈልጋለን። እንግዲህ
በጣም ጥሩ። እስቲ ወደ ጳግሜ ልመለስና ጳግሜ ለምን ስሙን ጳግሜ አላችሁት በመጀመሪያ ደረጃ? ሁለተኛ ደግሞ እንዴት ነው የተሰባሰባችሁት? እንዴት ነው የተቋቋመው? ምንድን ነው ሳላማው? ለምንድን ነው እስቲ ይህን ሰፋ አድርገን ንገረን። ህዝቡ እንዲያውቀው ጳግሜን ህዝቡ በደንብ እንዲያውቀው ንገረን እስቲ ጳግሜ ለምን እንዳላችሁት ወዘተ።
ጳግሜ ያለበት መሰረታዊ እንትናችን ስም ፈልገን ነበረ በአንዱን የሆነ ስም ለማውጣት እና ከዛ ውስጥ ጳግሜ የሚለው አንድ ሰው ነው ሀሳብ ያመጣው። ያው እንደምታውቁ ደግሞ ኢትዮጵያ የራሳችን ቀን አቆጣጠር ልዩ ያደርጋል ይሄን ቀን። በዚህ ላይ ደግሞ እንደ ሙዚቀኝነታችን ያስተሳሰ 13 ወር ጸጋ ተብሎ የተዘፈነበት ቀን ነው።
እንደገና እስቲ እንደገና ምን አልከኝ?
13 ወር ጸጋ ተብሎ የተዘፈነበት።
አዎ አዎ ኦኬ።
ልዩ ያደርጋል ይሄንን እና ከዛ አንጻር ጳጉሜ የሚለውን ሁላችንም ተስማምተን ስም አረግንበት።
ኦኬ እንዴት ተሰባሰባችሁ?
የተሰባሰብ ነው እንግዲህ ሁላችንም እዚህ ሲድን ላይ ከብዙ ዘፋኞች ከኢትዮጵያ ዘፋኞች ጋር እንሰራለን። ለምሳሌ እኔ ኪቦርዲስት፣ አዲስ ባል ኪቦርዲስት፣ ቢኒያም ሳክስፎኒስት፣ ሱራቴል ኪቦርዲስት፣ በጣም ሁላችንም እንደዚህ ተነጣጥለን በየግላችን ስራ ነበር። ይህንን ከምናደርግ እስኪ ሰብሰብ ብለን ያለን ሙያ ሰብሰብ አድርገን የሆነ ነገር ብንመሰረት ጥሩ ይሆናል፣ ለህዝቡም ጥሩ ነገር ይሰማል ከሚል አንጻር ተሰባሰብን፣ ትሬኒንግ ጀመርን። ከዛ ስቴፕ ባይ ስቴፕ እንግዲህ 2 አመታችን ነው። አሁን ጥሩ ነገር እየሰራን ነው። ሁላችንም ከአንድ ሙያ በላይ ነው መጫወት የምንችለው። ለምሳሌ እኔ ድራም እጫወታለሁ፣ ኪቦርድ እጫወታለሁ፣ አዲስ ኪቦርድ፣ ማሲንቆ፣ ቢኒያም ወደ 6 አይነት መሳሪያ ተጫዋች፣ ሁሉም እንደዚህ አይነት ታለንት አላቸው እና ባህልም ዘመናዊም መጫወት የሚችል ነው ያለው ባንድ። ለዚህም ራሱ ሲዲ ላይ እንደዚህ አይነት ባንድ መገኘቱ ራሱ እድለኛ ነች ብዬ አስባለሁ።
ትክክል ትክክል። ሙዚቃ እንዴት ጀመርክ አንተ?
እኔ ሙዚቃ እንግዲህ የናዝሬት ልጅ ነኝ እና በአጋጣሚ
የናዝሬት ልጅ ሁሉ ሙዚቃ ይችላል ማለት ነው?
አይ በአጋጣሚ እዛን ጊዜ ይሄ ፀረይስ ክበብ ምናምን ጀኔሬሽን ሴቭ ጀኔሬሽን ምናምን የነበረበት ጊዜ ነበር እና
ኦኬ
የዛኔ በየክበቡ ሰዎች ሌላ ቦታ እንዳይውሉ ተብሎ የሙዚቃ እንትን ይባል ነበር።
ኦኬ
በዛ ምክንያት ነው የጀመርኩት። እና እንደውም አሁን ላልከኝ ነገር የናዝሬት ልጅ በሚለው በጣም ብዙ የናዝሬት ልጆች ኪቦርዲስት ወጥተው ነበረ።
ኦኬ
እና አዲስ አበባ ሲሄዱ ኪቦርዲስት ነን እከሌ ኪቦርዲስት እከሌ ኪቦርዲስት እና የናዝሬት ልጅ ዶክተር የለም እንዴ ተብሎ ነበር አንድ ሰሞን።
ተገኘ ታዲያ
አይጠፋም።
ተገኘው ይፈልጋቸው አገኛቸው የናዝሬት ልጅ ዶክተር ይሆን
አይጠፋም።
በጣም አሪፍ ነው፣ በጣም አሪፍ ነው። እስቲ እዚሁ እንዳላችሁ አይ ሆፕ አትሰለችሁ መስመር ላይ እንዳላችሁ ወደ ባልከው ጋር ልመለስ። ባልከው እንግዲህ ራስህም ልክ ነው ብለኸኛል ቅድም ነካ ነካ ሳረጋት አንድ አርቲስት ስቱዲዮ ድረስ መጥቶ በቃላ በራሱ ድምጽ ያለ ሙዚቃ ሳይታጀብ መስፈን አለበት የሚል ምንድነው ያልተደነገገ ህግ አለ የተለምዶ። እና እስቲ ደስ የሚለን አንዲት ሙዚቃ አንበልብልልን እስቲ ምንድነው አንቆርቁርልን ነው የሚባለው።
እሺ
አዳምጡት።
እሺ
በአካል ሳይፈት በአካል ሳይለካ የማን ምንነቱ ክብሩ ሳይለካ እርግጥ በተፈጥሮ በወል ስም ይጠራል በቁም ነገር መድረክ ሰው ከሰው ይለያል ሰው ከሰው ይለያል ሰው ከሰው ይለያል ስንታየው ስንት ሰው ያሉ የነበሩ ለመልካም ስራ እንጂ ለራስ የማይኖሩ ከመቃብር በላይ ከታሪክ ነባሪ ስንታየው ትልቅ ሰው ስንታየው መሰሪ አዎ ስንታየው መሰሪ ስንታየው በሰሪ
በጣም የሚገርም ነው በጣም የሚገርም ነው ሙዚቃም አያስፈልግ እንደዚህ አይነት ድምጽ ለመስማት በእውነት ነው ምለው ሙዚቃ አያስፈልግ ንጹህ ድምጽህ ነው የሰማሁት በነገራችን ላይ ጥላሁን የጥላሁን ነህ እንዴ
አይ የጥላሁን አድናቂ ጥላሁን ይገልጣለሁ
ድምጹ ግን ልክ የሱን አወጣጥ ነው እንትን የምትለው
አዎ እኔ ማለት ምንድን አምላለሁ ለዚህ አንድ ድምጻይ እንግዲህ ይሄ የኔ እንትን ነው
ኦኬ
አዎ በህግ እንትን ይጸደቃለም አንድ ድምጻዊ ነኝ ካለ ናልባትም እንደዚህ ያሉ የከፍተኛ ድምጽ ርቀት ላይ መንካት አለበት በያስባለሁ እንግዲህ ሙዚቀኞች ልታረሙኝ ትችላላችሁ ከተሰሳትኩኝ እና የአንድ ድምጽ መለኪያው መውጣትና መወረድ ላይ እንደገናም ረጅም ጊዜ ተንፋሹ መያዝ እዛ የሚፈልገው ኖት ላይ ማረፍ የሙዚቃ ድምጹ ላይ ማረፍ ያኔ እንግዲህ በየጊዜው ያሸው ሲሄድ አንድ ድምጻዊ ነኝ ወደ ማለት ደረጃ ይደርሳል ማለት ነው እና እንደዚህ ያሉ ዘፋኞችን እነ ጥላሁን እነ ሚኒሊክ እነሱን መሞከር አለበት የሚል እምነስራለኝ ነው እነ ሙልቀንን እነሱን
በጣም በእውነት በጣም የሚገርም ነው የድምጽ አወጣጡ ወደ ላይ ስትወስደው ወደ ታች ስትወርደው ለማመን ያስቸግራል እንዴት አያችሁት መቼም ተሾመ ከዚህ በፊት ሰምተዋል ታውቀዋለ ግን እንዴት ነው በጣም እኔ ከልብ ነው ያደነኩት ሙዚቃ ማያስፈልገው አጃቢ
ባልከው እውነቱን ለመናገር በጣም ዩኒክ የሆነ አርቲስት ነው በጣም ጥሩ ብዙ ነገር የምንጠብቅበትና ብዙ ተስፋ ያለው አርቲስት ነው ይህንን ያወቅነው እኔም ከተገናኘን ከአስር ዓመት በላይ ሆነናል እና ሁል ጊዜ የምናስበው እና ይሄ ልጅ ትልቅ ደረጃ መድረስ አለበት ብለን የምናስበው አርቲስት ስለሆነ ምንም ሰርፕራይዝ አልሆንኩም ስለማውቀው ስለዚህ ገና ብዙ ስራ መስራት የሚችል እና ትልቅ አቅም ያለው አርቲስት ነው
ተሾመ
አቤት
ለተሾመ የምታስተላልፈው አለህ ባልከው ምን የምትለው አለ ለተሾመና ለድርጅቱ
እኔ እንግዲህ እዚህ በስልክ ምስላለ ሳይሆን
ግደለም እሱ
አዎ
ይሄን የሚሰማ
ነገር የሚገርም ነገር እኔ ማለት ያው እንግዲህ ምንም ቢሆን ኢትዮጵያውያንን ያው ይሉንታ
ይገባኛል
ያስፈልጋል በሚያስፈልግበት ቦታ እኔ የሚገርም ነገር ፊለፊቱ ብዙ ጊዜ አመስግኛው አላቀም ተሽን ለምንድን ነው በቃ የሆነ እኔ በምን አይነት መንገድ መግለጽ እንደምኖርብኝ ባላቅም ቃላትም ለመግለጽ ስለሚያቅተኝ የማመሰግነው በሚዲያ ብቻ ነው ብዙ ጊዜ እና እኔ ለምንድን ነው ሚዲያ ላይ በጣም እጅግ ከማመሰግናቸው አንዱ እሱ ነው ምክንያቱም ዛሬ ወደዚህ ወደ እናንተ በውጭው ዓለም ህብረተሰብ ጋር ካሉ ኢትዮጵያውያን ጋር መጥቼ እንኳን ካለሁበት ቦታ እንዲህ መገናኘት እንድችል ያደረገኝ እሱ ነው በሰር እሱና እንደገናም ከሱ ጋር ባሉ ሰዎች የተባበረ ቅንጅት ነው እንግዲህ ዛሬ ልመጣ የቻልኩት እና እጅግ በጣም ባለህበት በርታ እንግዲህ እግዚአብሔር ይክፈል ከማለት ውጪ እኔ ምን እንደምል አላቅም በርታልን ጤናውን ከድሜ ለግሶ ረጅም እድሜ ያኑርህ ከማለት እቺ በርታ
እንግዲህ ተመረቀሃል ተሾመ ተመረቀሃል በአደባባይ ተመረቀሃል
የልጅ ምረቃት ነው
በነገራችን ላይ ተሾመ አንተም ሳክስፎን ስትነፋ አስተውሳለሁ ምን ነው ማለት ሳክስፎን ስትጫወት ነው የሚባለው ይቅርታ ስትጫወት አስተውስ ነበር እንደውም ምንድነው ኢትዮ ባንድ የሚባል ስዊድን ነበራችሁ ልበል ካልተሳሳተ ኦኬ የደረሰ ሳክስፎን አጠገብሃለሁ ያሁን
አጠገቤ ያ ሳክስፎን አለ እንተያያለን
በየ በጣም ጥሩ እስቲ አንሳውና ሳክስፎኑን አንሳው እስቲ ያዘው
አይሆንም አሁንም አይሆንም
እንዴ ግደለም ያዘው ሳክስፎን
አይ ዛሬ አልተያየንም ተደብቃለች እና ሳክስፎኑ ሌላ ጊዜ እናረጋለን
ኦኬ ነው የደረሰ ያ ባንዳችሁ ፈረሰ ወይ
መፍረስ ሳይሆን እንግዲህ ጊዜ ይለዋወጣል እኛ ስንመጣ እዚህ ሀገር እንግዲህ ከ30 አመት በፊት ነው የመጣ ነው ስዊድን ከተወሰኑ የኔ ጓደኞች ጋር ሆነን በዛ ጊዜ በጣም ብዙ ስራ ፈጠናል። ብዙ ዚያገር ያሉትን አበሻዎች የኛ ሀገር ሰዎች ጋር ብዙ አርቲስቶችን ከኢትዮጵያ በማምጣት በማጀብና በማምረት ፈጠናል። እና ከዛ ጊዜ በኋላ ማአት ሌላ አዲስ ምንድነው የሚቀጠል ሌሎች አዳዲስ ጄኔሬሽኖች እየመጡ ስለሆነ እኛ ማስረከብ አለብን። እና የመፍረስና ያለመፍረስ ሳይሆን አሁን ትልቅ ኃይልና በአዲስ የተጠናከረ አዲስ ኃይል ነው ያለው። እና እኛ ትንሽ ደከም ያልነው አዛውንቶች ትንሽ መልቀቅ ስላለብን ነው ቦታ ላይ ነው።
መርሶ አለ እዚህ ለምሳሌ መርሶ ምን ይላል? ምን ትላለህ መርሶ? ያቃል በሳክፎኑም በምኑም እሱም ራሱ በኦርጋን በመጫወት ምናምን አለ። ምን ትላለህ መርሶ? እዛ ጠጋ በልና እስቲ የምትለው እንስማ።
አይ እኔም እኔም እነሱ ያው ጡረታ እንግዲህ እየወጣሁ
ጡረተኛው ሊበዛ ነው።
አይ ወጣቶች እየመጡ እንግዲህ እንደነ ምን አለ አይነት
ምን አለ
ጉደኛ ተጫዋቾች አሉ። እኛ እንግዲህ ለነሱ ባክግራውንድ ሆነን እንደ ሃርሞኒ እንሆንላቸዋለን እንጂ
ምን አለ ያው ምን አለ ይሰማሃል? ምንድነው የሚለው? እናንተን ተክተናል። ከባድ ኃላፊነት ነው የሰጧችሁ። በትከሻችሁ ላይ ትልቅ ኃላፊነት ነው ያስቀመጡባችሁ። እንዴት ነው የምትወጡት? ህብረተሰቡን በማገልገል ጸጋበል ወደ ስልኩ ጸጋበል። ብዙ አይሰማም ድምፅ። ሀሎ
ይሰማል? ሄሎ
ይሰማል? ይሰማል።
ያው እነ መርሶ ትልቅ ሙዚቃ ተሾመንን ሰምቻለሁ። እና ሙዚቃ ከባድ ነው፣ ኃላፊነት ነው። ሌጀንድ ናቸው እነሱ። አሁን ለእኛ ሌጀንድ ነው የምንላቸው፣ ምክንያቱም ሙዚቃ ካይንድ ነው። የተለያየ አይነት ስሜት አለ፣ የተለያየ አይነት እንትን አለው። እና ያው እነሱ ጋር ያለ ነገር አለ፣ ከዚህ ዘመናዊ ጋር ደግሞ እያዋድግ ጀኔሬሽን ሲቀየር ከጀኔሬሽኖቹ ጋር እያቀናበር እንሰራለን። በጣም ማከብራቸው በጣም ወደው መርሶ በተለይ በጣም በቅርበት ነው ማውቀው። በጣም መልካም ሰው ከሙዚቃ መሳሪያ ጀምሮ እዚህ ሀገር ከመጣው ጀምሮ የዳኝ ሰው ስለሆነ በጣም 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 ልዩ ክብር እንዳለኝ በዚህ አጋጣሚ መናገር እፈልጋለሁ።
መርሶ ልዩ ክብር እንዳለኝ ለመርሶ መናገር እፈልጋለሁ ይላል። በመጨረሻ ለሶስታችሁም፣ በመጀመሪያ ለዋናው እንግዳይ፣ ምንድን ነው በአዲስ አመት የምትመኘው? በአዲስ አመት ምን ትመኛለህ? ለራስህም፣ ለሀገርህም፣ ለዘመዱም፣ ለማንም ምንድን ነው ምኞት?
ጤናና ሰላም። በተለይ ደግሞ ሀገራችንን እንግዲህ በየጊዜው የሚፈጠረው ችግር ቀሎላት ሁሉም ወደሚፈልገው ወደሚመኘው የስራ መስክ ተሰማርቶ ራሱና ቤተሰቡን በተረጋጋ መልኩ የሚያኖርበት ዘመን እንዲመጣ አጥብቄ እመኛለሁ። ያው በምኞት ብቻ ነገሩ ባይመጣም እንግዲህ ከእግዚአብሔር ጋር በጸሎት እየተገናኘን ሰላሙ እንዲመጣ መጸለይ አለብን። ያ እንዲሆን ነው እኔ የምመኘው። እናንተም እንግዲህ በዚህ አጋጣሚ እንግዲህ እዚያውና በመሰል ውጭ ሀገራት ያላችሁ ኢትዮጵያውያን ጸልዩልን ላለው እንግዲህ እንደ አንድ ሰው ማስተላልፈው ይህንን ነው። በተረፈ ሁላችሁም በርቱ። የእናንተም ሬዲዮ ቀላል የማይባል ቁጥር አለም፣ ቀላል የማይባል አመት አይደለም። 29 አመት ቀላል አይደለም። የልጅ ልጅ እንደማየት ቁጠሩት። እነ ተሼም ሰላም ኢትዮጵያ 25ኛ ዓመት ምስረታን አስመልክቶ እንግዲህ ዛሬ ፕሮግራም ይኖራል። በዚህ አጋጣሚ የምትችሉ እንደ ማስታወቂያም እንዳይሆን የምትችሉ በያላችሁበት መታችሁ ፕሮግራሙን ብትታደሙ ስል በትትና በዚህ ሬዲዮ ጣቢያ አማካኝነት እጠይቃለሁኝ። በእኔና በጳጉሜ 13 በአንድ ስም በነኔ በነ ተሼ በሁሉም ክሩ ስም ያው እጠይቃለሁኝ። አመዲየም በጣም በርታለን።
ቴንክ ዩ
ዲሜ ከዘመን
አሜን።
ከጤና ይስጥልን።
አሜን። እናንተም አጠር አርጋችሁ ምኞታችሁን ለአዲስ አመት ምኞታችሁን ግለጹ።
በኔ በኩል ያው ተመሳሳይ ነው ከባልከው ጋራ ለአዲስ አመት ምኞት ሰላም ነው። ምንም ጥያቄ የለው። ትልቁ የሰላምና የመከባበርና አንዱ አንዱን የሚሰማበት አመት ይሆንልን ነው ማለት።
ኦኬ ምን አለ
እንግዲህ አዲስ ተስፋ አዲስ ራዕይ ተሸ እንዳለው መከባበር፣ መሰማማት፣ መደማመጥ አገራችንን ሰላም ያርግልን። አገራችንን ብቻ ሳይሆን ዓለምንም ሰላም ያርግልን። ይሄን ነው ምለው። አመሰግናለሁ በጣም።
ዛሬ እስከገባኝ ድረስ የሰላም 25ኛውን መመስረት ምክንያት ማድረግ በዓሉን ያከብራል። በዚህ በዓል ላይ አርቲስት ባለው እና ጳግሜ ይኖራሉ። ቦታውን ብትነግረን ተሾመ የት ነው?
ቦታው ቪክተር ባሪስ ፓርክ ይባላል። ፓርክ ውስጥ ነው። ትልቅ ፓርክ ነው። ሰደር ውስጥ የሚገኝ ነው። ሙዚቃ ዝግጅቱ ከዚህ በዚህ ወር ከምናደርገው አንዱ ነው። በተለያየ ዝግጅቶች እናደርጋለን። ሰሞኑን ግን የዛሬው አንዱ ስለሆነ ክሎካን ኒቶን እዛ ላይ በጊዜ መጥቶ ቦታ መያዝ ያስፈልጋል። እንግዲህ ያ ነው ቪታ ባሪስ ፓርክን ይባላል ቦታ።
የት ነው ቅርብ ያለው?
እንግዲህ ስካን ስቶል የተባሉት አልባና ከዛ መጥቶ ትንሽ ወክ የሚያስፈልገው ጉዳይ ነው። ወይዘሩ ቆንጆ ስለሆነ በዛውም ጥሩ መዝናኛ ይሆናል።
በጣም ጥሩ። እንግዲህ መልካም እድል ኢትዮጵያ ድምጽ ሬዲዮ ይመኝላችኋል። 25ኛ አመታችሁ። እኛም 29ኛ አመታችንን በሴፕቴምበር 10 እናከብራለን። ተስፋ እናደርጋለን በዚያን ጊዜ ሰላምም በእኛ ዝግጅት ላይ ይገኛል ብለን ተስፋ እናደርጋለን። እንግዲህ መልካም አዲስ አመት እንመኝላችኋለን። ጤና ይስጥልን እንግዶቼ።
አሜን አሜን። በጣም እናመሰግናለን። መልካም ጊዜ።
ማስተዋቂያ ለመንጃ ፈቃድ ፈላጊዎች ካም በፊት ቃል በገባነው መሰረት አዲስ ሾር ስኩላ ሙሉ ለሙሉ ስራውን መጀመሩን ስንገልጽ በታላቅ ደስታ ነው። መንጃ ፈቃድ ብዙ ገንዘብ እንደሚያስወጣ እንረዳለን። በመሆኑም በአከባቢያችንም ሆነ በከተማችን ካሉት ትምህርት ቤቶች በቅናሽ ክፍያ እናስተናግዳለን። ልብ በሉ ቅናሹ ለተወሰነ ጊዜ ነው። ከዚህም በላይ ትምህርት ቤቱ በራስ ወቋንቋ እንደ ፍላጎቶም ይስተናገዳሉ። የበለጠ ለመረዳት በዌብሳይታችን www.addisshoreschool.se ይጎብኙ። አድራሻችን አዲስ ሾር ስኩላ ቮርበሪስ ፕላን 31 ቮርበሪ ከቱነል ባና በስተግራ ሲወጡ ድልድዩ ስር ያገኙናል። የቴሌፎን ቁጥራችን 08 641 8003 ወይንም 073 646 1330 አዲስ ሻወር ስኩል።
ለኔ የተሰጠች ብዙ ምስጢር ያላት ሀገር አለች። ሁሉ ነገር ችዬ እንድኖር ያስቻለኝ ፍቅርሽ ነው በምድር ሀገሬ ያለኝ።
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምፅ ሬዲዮ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ ከጠዋቱ 4 ሰዓት እስከ 6 ሰዓት ድረስ በኢትዮጵያውያን ሰዓት አቆጣጠር የሚያስተላልፈውን ፕሮግራም እንደቀጠለ ነው። መርሶ በዛሬው ዕለት ዜና የለንም፣ ግን አንዳንድ ጉዳዮች ኢትዮጵያ ውስጥ ተፈጽመዋል፣ እዚህም ሀገር የተፈጽመዋሉና ይህን በተመለከተ አንዱ ትልቁ ዜና አባይ
ነው። ለኢትዮጵያ ነው
አባይ ውሃ ሶስተኛውን ዙር እየተሞላ ነው። ሶስተኛውን ዙር
አይ ተሞልቶ
ጄኔሬተሩ ተርባይኑ ጀምሯል ነው።
ተርባይኑማ ባለፈው ከዚህ በፊት በተገደበው እንትን የተሰራው ሁለት ተርባይኖች እንትን ይሉ ነበር። የመጀመሪያው ከዚህ በፊት ተጀምሮ ነበር፣ ሁለተኛው ጀመረ። በንጋታው ደግሞ የሶስተኛው ዙር ሙሌት በተሟላ ሁኔታ ተጠናቆ ፈሷል።
ስለዚህ አባይ
ግብጾችንም በጣም እንትን ብሏቸዋል።
የነሱ ችግር ነው፣ የኛ ደስታው ነው ዋናው ቁም ነገሩ። ለማንኛውም የነሱ መናደድ ወይም መበሳጨት ለኛ ምንም ያመጣልን ነገር የለም። የራሳቸውን እንትን ምንድነው የሚባለው?
አዎ ግን እስካሁን ማለት ምንም ቢሆን አይስ በቃ አይተኙልንም ማለት ነው። አሁን ትናንትና ራሱ በቃ አስቸኳይ እንትን የፓርላማ እንትናቸውን ጠርተው ያንዳንዴ ሹምሽራት አርገው ነበር። የውሃ ሚኒስትሩን አንተ ምንም አልሰራህም ምናምን ተብሎ አባሮታል። በሌላ ቀይረው
ይሄ መንግስታት የራሳቸውን ስልጣን ሲያጠናክሩ የእንትና ጥፋት ነው የራሳቸው ችግር ነው። ያ እኔ አስጨንቀኝ ምንም። ዋናው ቁም ነገሩ አባይ የታሰበለትን ግቡ ለማድረስ የገሰገሰ ነው። ይሄ ነው ለኢትዮጵያኖች የሚጠቅመው። ሌላው ዜና በስዊድን የሚገኙ ኢትዮጵያኖች ያሰባሰቡት የእርዳታ ገንዘብ በተገቢው ሁኔታ ደብረ ብርሃን ባለሳሳት ለሚገኙ ወገኖች እንዲዳረስ ከወለጋ ተፈናቅሎ ለሚገኙ ወገኖች እንዲዳረስ ተደርጓል። በዚህም የኢትዮጵያ ድምፅ ሬዲዮና የዚህ ኮሚቴው እጅግ በጣም ያመሰግናል። በዚህ ስብሰባ ላይ የዝግጅ ምንድን ነው እሱ 250 ፍራሾች፣ 250 ብርድ ልብሶች፣ ሬፈራል ለተጻፈላቸው ወደ አዲስ አበባ ሄደው እንዲታከሙ ለመጫቶች፣ ለአሮጊቶች፣ ለአዛውንቶች፣ ለህፃናት ጥሬ ገንዘብ እንዲሁም ለህፃናት የስንትና ስንት ሺህ ብር ወተት እንዲደርስ ተደርጓል። ይሄም ያኮራናል። ስዊድን ያላችሁ በተለይ እዚህ እርዳታ እጃችሁን የዘረጋችሁ ክብርና ምስጋና ለእናንተ ይገባችኋል። ሌላው እንግዲህ ሌላው ዜና ምንድን ነው? ብዙ ዜናዎች አሉ። በሰሜን ኢትዮጵያ በተለይ ከወሎ አካባቢ የሚመጡ ኢትዮጵያኖች የመታወቂያ ወረቀታቸው እየታየ አማራ ከሆኑ ወደ አዲስ አበባ እንዳይገቡ እየተደረገ ነው በኦሮሚያ ፖሊሶችና ጸጥታ አስከባሪዎች። አንዳንድ አስቀያሚ እንትኖችም አሉ። ደስ የሚለው በተለይ የአባዩ ነው። እነዚህ ናቸው። የበለጠ ዜናዎቹን በሚቀጥሉት ፕሮግራሞቻችን ላይ እናቀርብላቸዋለን።
ያም በእንትን በኦሮሚያ እነኝ አላሳልፍ ምናምን የሚሉትን እነሱን በክልሉ እንትኖች እነሱን አንስተው አሁን ፌዴራል እንዲጠብቅ ተደርጓል
እና ማለፍ ጀምረዋል።
ከትናንት ወዲያ ጀምሮ
ማለፍ ጀምረዋል።
ማለፍ እንትን ብለዋል። ፌዴራል ነው እዛ ቦታ ላይ ካሁን በኋላ የሚጠብቀው እንጂ ምክንያቱም ብዙ ሰዎች በዘር ምክንያት እንትን ያያሉበት ነበር። አሁን ፌደራል ተተክቷል በዛው።
ሌላው የአዲስ አበባ የኬንያ የሚለው እየተጠናከረ ነው። እነ ቦሌ ቡልቡላ እነ የካ ምናምን በኦሮሚያ ውስጥ እንዲገቡ የሚል እንትን አለ። ብዙ ከተሞች የአዲስ አበባ ከተሞች ወደዛ እንዲገቡ እየተደረገ ነው። ስምምነት ተደርሷል።
ሌላው ደግሞ የእስክንድር ነጋ መጥፋት እና የባልደራስ ስለሁለት ሊከፈል ነው እናን የሚለው እንትና ነው። የሁለት
መከፈሉ እንኳን ሳይሆን ዋናው አሳሳቢው የራሱ የእስክንድር የት ነው የሚለው አሳሳቢ ጥያቄ ነው። እስካሁን ድረስ ማንንም ድምጹን የሰማው የለም፣ ማንንም ያናገረው የለም፣ ማንንም ያየው የለም።
ግን ማንንም ከፋሚሊም ከምንም የተጠየቀ ከቅርቡ ሰዎች እንትን ጠፋ የሚል እንትን የተባለ ነገር የለም። ብቻ ከቢሮ እንትን
በሱ ጅታ ተጽፎ የተሰጠ የሚባል ደብዳቤ በዌብሳይቶች ላይ በተለያዩ ሚዲያዎች ላይ ወጥቷል። ግን ለብዙ ሰዎች ጥያቄው አንደኛ እስክንድር እንደዚህ በቀላሉ በመንግስት ተጽዕኖ ምክንያት ከአባልነትም ከፓርቲው አመራርም ወጥቻለሁ የሚል ሰው አይደለም። ህይወቱን የሰዋ ሰው በእንደዚህ በቀላሉ የሚለቅ አይደለምና ብዙ ጥያቄዎች አሉ። እስከሚጠሩ አስተያየት ባንሰጥ ደስ ይለኛል። ግን አጠያቂው የት ነው እስክንድር የሚለው እንዳለ ነው የሚቀመጠው የጥያቄ። እንግዲህ አድማጮቻችን እስከ ፕሮግራማችን ድረስ ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። ከጥቂት ደቂቃዎች በኋላ እነዚህ ለንደን ሀገር ለወገኖቻችን የወገኖቻችን ስቃይ ለዓለም ህዝብ እናሰማለን ብለው ረሃብ አድማ በማድረግ ላይ ያሉ እህቶቻችንን እናቀርብላችኋለን። ያዳመጣችሁ ጠብቁን።
አሎ ያሎ አሎ ማሞ ካንስላት ብሎ
ካንስላት
ኢግኖር ነው አሎ
ኦኬ ጋር
አሎ አሎ እነሱ ደግሞ ሳምሳ አሎ ወይ በን ፓንተ ስልክ እንደውልላችሁ መሰለኝ ቆይ እንደ እዛው እንዳሉ ላውራቸው ቆይ ለከለውና እንዳሉ ላውራቸው ቆይ አሎ ሰሙኛላችሁ
በመልካም በቀላል ካሰብኩት ሲመሻሽ ብቅ ይላል እያልኩኝ ጠርጥሬው ቀስ በቀስ ጀምሬው
አሎ ተናስልኝ ይሰማችኋል ድምጻችሁን ከፍ አድርጉልኝ መልካም ፍቃዳችሁ ሆኖ አሎ አው ግን በደንብ አይሰማም እዚህ በደንብ አይሰማኝም እስቲ ቆይ እነሱ ከተሰማቸው ኦኬ ኦኬ አልማቶቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከኛ ጋራ እንግዲህ ሁለት እንግዶች አሉኝ። እነዚህ ኢትዮጵያውያኖች በአለም ዙሪያ ስማቸው በአሁን ጊዜ ገኖ ረሃብ ያደረጉ ወገኖቻቸውን ያላግባብ የተጨፈጨፉ ባላግላብ ያላግባብ የተሰደዱ ወገኖቻችንን ለማሳወቅ በአለም ላይ እንዲታወቁ ለማድረግና ይሄንን ችግር ለማስቆም ይሄንን ግድያ የነን ማፈናቀል ለማስቆም እየከፈሉ ያሉ መስዋዕትነት እየከፈሉ ያሉ እህቶች ናቸው። እናስተዋውቃችሁ ያየሽ ይራድ ገሰሰና ዮዲት ጌዲዮን ሰላም ጤና ይስጥልኝ ለሁለታችሁ። ሃሎ
ሰላም ጤና ይስጥልኝ
አይሰማችሁም ልበል?
ይሰማናል።
ኦኬ እንኳን ለዚህ ሬዲዮ መልካም ፈቃዳችሁ ሆኖ ለውይይት ለመቅረብ በቃችሁ ይያልኩ በቀጥታ ወደ ጥያቄ ልግባና ያየሽ ራድ ባልሳሳት አርሚኝ ግላስጎ ውስጥ ብቻሽን በአደባባይ ላይ የኢትዮጵያን ባንዲራ ለብሰሽና ይዘሽ ስለ አለው ችግር ስታሳይ ነበር በመስል በተለያዩ ቪዲዮዎች ላይ አይተንሻል ትክክል ነኝ?
ትክክል ነው።
አሁንም ረሃቡ አድማ ላይ ነው ያለሽው?
አዎ ረሃቡ አድማ ላይ ነው ያለነው። ያው ትላንትና ትንሽ አመማርጉኝ ወደ ሆስፒታል የቆየሁት ይመስላል። ረሃቡ አድማ ላይ ሌላው እኔ ሲታመም የተዘጉ ሌሎች ልጆች አሉ። እዛ ቦታ ላይ ነው ያለነው። እኔ ግን ትላንትና ጀመረኝ ያ ጃሞኝ ሆስፒታል ላይ ነው።
ድምጽሽ ደከም ብሎብኛልና የሚያሳስብ ነው። ዮዲት አንቺ እንዴት ነሽ? አንቺ ደግሞ ስዊዘርላንድ ነው ያለሽው አይደለም?
አዎ እኔ ስዊዘርላንድ ነው ያለሁት። ደህና ነኝ እግዚአብሔር ይመስገን። እስከ 11ኛው ቀን ድረስ ያለውን የረሃብ አድማ የመጀመሪያውን 3 ቀን አለ ውሃ፣ ከዛ በኋላ ያለውን ምግብ ብቻ ባለመብላት ውሃ እየጠጣሁ ተሳትፌ ነበር። ያው የሱካር መጠኔ ዝቅ ብሎ በሐኪም ባስቸኳይ አቁሚ ሸዳውን እንዳያረግ በተባልኩት መሰረት አቁሜ ያው ፕሮቴስቱ ላይ ነበርኩ። አሁንም ሌላ ፕሮቴስት እየተዘጋጀ ስለሆነ ከጀርባ ስራው ላይ አለው። ግን ምግብ መብላት ከ11ኛው ቀን በኋላ ጀምሬያለሁ።
ያየሽ ይራድ ላንችም ለዮዲትም ተመሳሳይ ጥያቄ ላቅርብላችሁ። ይሄንን አይነት መስዋዕትነት ለመክፈል እንዴት ወሰናችሁ? እንዴት ደፈራችሁ? ያየሽ ይራድ ካንቺ ልጀምር።
መልካም። ያው ይህ መስዋዕትነት ለእኛ እየተከፈለ ካለ መስዋዕትነት እጅግ በጣም ጥቂትና ትንሹ ነው። ምክንያቱም ባለንበት ሀገር ላይ ለወገኖቻችን ምን ማድረግ እንችላለን የሚለውን ማሰብ ብቻ ነው የሚጠበቅብን። ገንዘብ ካለን በገንዘባችን ብቻ ነው ልንረዳቸው የምንችለው። በተረፈ ወይ ሀሳብ ልንሰጣቸው ብቻ ነው የምንችለው። እነሱ ግን በዚህ ሰዓት የተጠሙት ሞታቸው እንዲቆም የሚጮውላቸው አካል ነው የሚፈልጉት። እና ያው ድምፅ ወይም ደግሞ ሰላም ወይም ደግሞ መኖር እንደ ውሃ እንድጠማቸው ስለምናቅ ምንድነው ማድረግ ያለብን ብለን ማሰብ ብቻ ነበር ከኛ የሚጠበቀው። በእርግጠኝነት ይሄ ሀሳብ ሁላችን ልብ ውስጥ እንዳለ፣ ነገር ግን የሚጀምረው ነው የጠፋው ማለት ነው። የተለያዩ ሰላማዊ ሰልፎች ተደርገዋል ማለት ነው። እንግዲህ የወገኖቻችንን ሞት ከሰማንበት ቀን ጀምሮ ለአንድ ቀን አልተቋረጠም ሰላማዊ ሰልፍ። በየትኛውም አደባባይ ለብቻዬ እንዲሁም ወጣቱን አካል በመያዝ እሰለፍ ነበረ። ግን ይሄ ውጤታማ ሆኖ ስላላየሁት የመጨረሻውና የሰው ልጅን ድምፃችንን ዓለም ሊሰማው የሚችለው የትኛው የአሰላለፍ አይነት ነው በሚለው የረሃብ አድማ ወይም ሃንገር ስትራይክ የሚለው እንደሆነ ሳቅ ወዲያውን የወሰንኩት ውሳኔንም ማስተላለፍ ላለብኝ ሰዎች አስተላለፍ ልክ እንደሆነ ነገሩኝ። ያው ሚዲያዎችን ማስተዋወቁት እህቴም ተቀላቀለች። ዋናው ያሰብኩበት ምክንያት ብዬ የማስበው ለወገኖች የማደርገው ነገር ምንም አላረካ ስላለኝ እና በምን አይነት መልኩ መፍትሄ ልፈልግላቸው የሚለውን ያቅጣጫ የመፍትሄ አቅጣጫ ሳይ ይሄኛው ብቻ ስለታየኝ ነው ወደዚህ ሀሳብ ልመጣ የቻልኩት።
ዮዲት፣ አንቺስ ከስዊዘርላንድ ድረስ ተጉሰሽ ለንደን ድረስ ሄደሽ የረሃብ አድማ ለማድረግ ያነሳሳሽ እንዲህ አይነት ኃይለኛ ዋጋ ለመክፈል ያነሳሳሽ ምክንያቱ ምንድን ነው?
የኢንተርናሽናል ኮሚኒቲው ዝምታ እንዳላየ ማለፍ ነው። ያው እንግዲህ አብዛኛውን ህይወቴን ውጪ እንደኖረ ሰው ለምን ሪአክት ያደርጋሉ የሚለውን ሳስተውል ነው የኖርኩት። በዚህ ጊዜዎች ውስጥ ከኢትዮጵያውም ጉዳይ ጋር በተያያዘ ባይሆን የረሃብ አድማ ሪአክት እንዲያደርጉ እንደሚያደርጋቸው አመለከት ስለነበር ኦልሬዲ 2020 ላይ የመጀመሪያው 200 ሰው ተጨፍጭፎ ያኔ በግሬደር የተቀበረ ጊዜ ማለት ነው ቪዲዮ የተለቀቀ ጊዜ እንደው እዚህ እኔ ያለሁበት የምኖርበት የስዊዘርላንድ መንግስት መቀመጫ ሄጄ ይህን ባረግስ የሚል ሀሳብ ጭንቅላቴ ውስጥ መጥቶ ነበር እና በጊዜው የአማራ ማህበር በስዊዘርላንድ አባል ስለነበርኩኝ ለሊቀመንበሩ ሜንሽን አድርጌለት ነበረ። ያው ዲሴምበር ላይ ነበር፣ የቅዝቃዜ ሰዓት ነው። ቅዝቃዜ ሰዓት ላይ ደግሞ መንገድ ላይ ቁጭ ብሎ ምግብ ሳይበሉ እንደገና የገና አካባቢ ስለነበር ኦፊሻሎች በሙሉ ቫኬሽን ላይ የሚሆኑበት ሰዓት ነው ገናን ለማክበር። ለጊዜው ብዬ ኤክስቴንድ አድርጌው በዛው ቀረ ተረሳሳ። ያው እንደምታውቀው በጣም ግድያ ሲሆን ሆት ሆነ እንነሳለን። ከዛ ደግሞ ሁሉ ጸጥ ጸጥ ሲል ወደ ጸጥታ ይገባልና በዛ ሁኔታ ላይ ነበር። ግን ያው ሌሎች እንቅስቃሴዎችን አንተም እንደምታውቀው ለመርዳት እየሞከርኩኝ ነበር። ድምጻችን እንዲሰማ ያደርጋል የሚባል በኦቲጅም ስር እንዴት አድርገን ነው ኢንተርናሽናል ኮሚኒቲውን ዲፕሎማሲ መስራት አለብን፣ እንዴት መርዳት ይቻላል በሚል እንቅስቃሴ ነበር። ከዛ በኋላ ያው ስቶፕ አማራ ጀኖሳይድንም ስንጀምር ወደ እጃችን ወደ ስራው ማለት ነው ላይ ሲያርፍ ሊጡ ላይ ሲያርፍ ማሸት ስንጀምር ማለት ነው ብዙ ሬዚስታንስ ያለበት ነገር እንደሆነ የአማራው ጄኖሳይድ በጣም ብዙ እንዲነገር እንደማይፈለግ ኢንተርናሽናል ሚዲያዎችም እንደሚያፍኑት ኢንተርናሽናል መንግስታትም እንደሚያፍኑት ኤክስፒሪየንስ እያደረግን ስለነበር እንግዲህ ዩኤን በምንሰራው ስራዎች መካከል የሽራድ ይሄንን የረሃብ አድማ ስትሰራ እንግዲህ የጁኑን ሴሽን ሰርተን ወደ ሴፕቴምበሩ በምንገባበት ሰዓት ላይ የሽራድ ይሄንን አድማ ጠርታለች የሚል ቪዲዮ በስቶፕ አማራ ጄኖሳይድ ቦርድ ኦፍ ዳይሬክተር የሆነች አንድ ባልደረባዬ ስታስተላልፍልኝ ጥሩ ሀሳብ በጥሩ ሰዓት ነው አይነት የሆነብኝ ማለት ነው። ለእኔ በደንብ ሴንስ ይሰጥ ነበር። አምስቱ ወሳኝ ሀገሮች የአማራውን ጄኖሳይድ ብለው ቢጠሩልን ታሪካችን የሚቀየረው ውስጥ አንዷ ዩኬ ስለሆነች እንግሊዝ ሀገር ስለሆነች በእንግሊዝ ሀገር የሚደረግ የረሃብ አድማ ስሜት ይሰጥ ነበር ከምንሰራዋ ስራ ከስትራቴጂው አንጻር ማለት ነው። እና ያው ያየሻል እንደምትለው እንደ አማራ ህዝብ የቆምንበት ቦታ ወገኖቻችን ላይ የሆነ ያለው ነገር ከማመሙ የተነሳ ምንም ሳናደርግ በሽታ ላይ ከመውደቅ እያደረግን መስዋዕትነት ብንከፍል ስሜት ያለው ነገር መሰራት ይችላል ብዬ ስላመንኩ ያው ወዲያው ነው ልክ እንዳየሁት ቪዲዮ መሄድ አለብኝ ወሰንኩ። እሷን እስካገኝ ድረስ አንድ ሁለት ቀን ፈጀብኝ ስልኳን እስካገኝ፣ ምክንያቱም አንተዋወቅም ነበር ከዛ በፊት። እሷን አናግሪያት አሁን የተቀላቀየን ስትለኝ ትኬቴን ቆርጫለሁኝ። እና ኦቪየስ ነበር ለእኔ ትክክለኛው አቅጣጫ ነበረ።
ግን አንድ ነገር ግን አሁን ስታወሪልኝ የኢንተርናሽናል ኮሚኒቲውም የአማራውን ጄኖሳይድ ማንሳት አይፈልግም፣ ብዙ ተጽዕኖ አለ ችግር ለማሳየት ሲሞከር ብለሽኛል። ኢንተርናሽናል ኮሚኒቲው ራሱ ኢትዮጵያዊው በተለይ ራሱ አማራው ይሄ ነገር እንዲነሳ የሚፈልግ ይመስላችኋል? እንደሚታየው አንዳንድ ቦታ እጭ እነዚህ ደግሞ ምናምን የሚሉ አሉ። አንዳንዶች ደግሞ የአብይን መንግስት ለማሳጣት ብቻ ብለው ነው የሚሉ አሉ። ይሄን እንዴት ትመልሱታላችሁ?
በትክክል ያየነውም ነው የገጠመንም ፈተና ተመሳሳይ ወንድማችን ካለው ጋር አንድ አይነት ነው አይደለም። የኢንተርናሽናል ኮሚኒቲው የገዛ ወገኖቻችን የምንለው ይህ ድምፅ እንዳይስተጋባ yourself and like kanawen yetechalachon qifat dingay derdraw neber sinadna ala masle neberenya laqumno la alama millihunillet yemilu yequrt qallijochu takalaqlawun abro bemmtat tawat mata bemalet hunitawchin bemazagajet alfen lemazagajet bekkan inji eske mecherashwa second dress and saat 7 saat 7 saat skemun besat dress lemadenaqef yemichilutin tatar tilawal አማራውያን ባዲ ነው ያንንም ይባሉት የሚችሉትን አድርገዋል ማለት ነው። ስለዚህ ድምጽ ለማፈን ከኢንተርናሽናል ኮሚኒቲው ይልቅ ከመንግስት ጋር የሚያብሩ ትላንትናም ዛሬም ከመጡ መንግስታት ጋር ለስልጣን ብለው የሚያጎበድዱ ከኛው ከራሳችን የተወለዱ የባዲን ጥርቅሞች አገር ቤቶቻ ያሉ የሚመስለን ብዙዎች አለ። የሚገርመው በዲያስፖራው ላይ ነው ተጠቅቀው ያሉት አብረው የሚሰሩ መስለው ድምጽ ለማፈን የተሰሩ አማራው ሲራብ ገንዘብ ለመሰብሰብ አንድ ቁጥር ናቸው የሚቀመጠው ኪሳቸው ውስጥ ነው። አማራው ድምጽ ሲል አንድ ቀን ብቻ ወጥቶ አብሮ አጅበው ያዘጋጁ መስሎታይቱ የሚከተለው ቀን በበታተን የቅድና ተከፍላቸው የሚሰሩት ስራ ነው። ያ ድንጋይ ያለም ተወርውሯል ግን አልሰማናቸውም አላየናቸውም የምንችለውን አድርገን ለማዘጋጀት በቃው ልክ ነህ ከኛው ይጀምራል።
ይሄንን የሚያደርጉት ለምን ይመስላችኋል? አጥር ባለመልኩ ለምን እንደሆነ ለጥቅም ብቻ ነው ወይስ ምን ሌላም ጥቅም አለ ኢንተረስት አላችሁ?
እኔ ልመልስ?
አንዳችሁ መልሱ።
እሺ እንግዲህ እኔ ማየው አብዛኛው በተለይ በዚህ በኢትዮጵያ አካባቢ የሚንቀሳቀሰው ለተራ ፍርፋሪ ለቃሚ የሚያሰማራው ነው። በቃ በከመንግስት የሚሰጠው እንትን ይኖራል ዳይሬክሽን ይኖራል በዛ ዳይሬክሽን የሚሰሩና ማይሰሩ ነገሮች ወሰናሉ። ስለዚህ ለማደናቀፍ ይሄ ይከዳል። አሁን እቺ ልጅ ይሄን የራሃብ አድማ ስትጠራ ተቀላቀላትም አልተቀላቀላትም ሐሳቡ አንድና አንድ ነው። ኢትዮጵያ ላይ የተጨፈጨፈ ያለ ህዝብ አለ ለነሱ ድምጽ መሆን። ከዛ በኋላ ራሃብ አድማው በኋላ የተከፈተውን ጥቃትና ዘመቻ ስም ማጥፋት የተመለከተን እንደሆነ ያው ሁሉም የሚሰሩት በስም ማጥፋት ነው። ክሬዲቢሊቲን እንድታጣ ሰው እንዳይከተል ያንን እንቅስቃሴ ነው ለማድረግ የሚሞክሩት። የሰሩትን አሰራር ስናይ የተወሰኑ ድምጾች በጣም እየደጋገሙ እየመጡ ልክ የሚያቁት የተለየ ሚስጥር ያላቸው እኛ ያልተናገርነው ሚስጥር ያላቸው ይመስል እሱን ይዞ መጥቶ ከተቻለ በዘር ካልሆነ በሃይማኖት ተሳታፊዎቹን በማጥቃትና ሰው እንዲጠራጠር እንዳያግዝ በማድረግ ያው የተረገዘውን የትግል አቅጣጫ ማስወረድ ነው ስራቸው ማለት ነው። እና ያንን ነው የሚያደርጉት። እንግዲህ ግን የሚሰራው ስራ ከዛ የበለጠ ጥልቅ ነው። የሚሰራው ስራ ኢትዮጵያ ላይ አማራው እየተገደለ ያለው ከኢትዮጵያ አጀንዳ ያለፈ አጀንዳ አለው ከጀርባ። እኔ አሁን እየተረዳ ያለሁት ለዛ ነው። ቢቢሲ በዛን ያህል ኢንተርቪው ሁሉ ካደረገ በኋላ እንዳይወጣ ሲወስን የራሃብ አድማ የተረዳሁት ነገር አለ። አጀንዳችን ኢትዮጵያ ላይ ያለው ግድያ የአማራው ግድያ አጀንዳ አስፈጻሚዎቹ ኢትዮጵያውያን ቢሆኑ ተባባሪዎቹ ኢትዮጵያውያን ቢሆኑ ግን ከዛ ያለፈ መሰረት እንዳለው ነው እያየሁ ያለሁት ማለት ነው። ግን በዚህ አጋጣሚ የነዛ ኃይሎች ተባባሪ ሆነው የተገኙት ወያኔና ኢህአዲግ ስርዓት አሁን የኦሮሞማው መንግስት መሆናቸው ነው አማራውን እንደ ቪክቲም ያደረገው እንጂ ለነዛ ኃይሎች የሚሞተው አማራ ሆነ ትግሬ ሆነ ኦሮሞ ሆነ ለውጥ የለው። ህዝብ እንዲቀነስ ይፈልጋል። በጦርነትም በምንም በጂኖሳይድም ተደርጎ እንዲያልቅ የሚፈልግ የህዝብ ቁጥር አለ። በክትባትም ስቴሪላይዝ በማድረግም ያ ነው እየተደረገ ያለው። እኔ አሁን እየገባኝ እንዳለው ማለት ነው።
ሁለታችሁንም አንድ ጥያቄ ልጠይቃችሁና በየተራ በመጀመሪያ ከያየሽራል ልጀምር። እናንተ የምትሰሩትን ይሄንን ለዓለም ለማሳየት ያማራውንና ኢትዮጵያ ውስጥ ያለውን ጭፍጨፋ ለማሳየት የምታደርጉትን ሙከራ አይ እነዚህ የመንግስት ጠላቶች ናቸው የአብይ ብልጽግና ጠላቶች ናቸው ለዚህ ነው አሁን እንደዚህ ትግሉን በዚህ ደረጃ ላይ ያደረሱት እስከዛሬ ድረስ ያልተደረገውን ሁሉ ያደረጉት ይሏችኋል። እውነት በዚህ ምክንያት ነው አሁን ለረሃባል ማድረስ የደረሳችሁት? ከዚህ በፊት ለምን አላደረጋችሁትም? ተቃውሞ በአጠቃላይ በመለስ አገዛዝ ጊዜ ተቃውሞ የሚባል ታደርጉ ነበር?
እኔ እንግዲህ በዝቻትን ይህም ብዙ እድሜ ትልቅ አይደለም፣ ባለችኝ እድሜ ግን በማውቀው ግድያ በሙሉ እንውላለሁ። ግድያዎችን በሙሉ ጸየፍ ነበረ። ስደት ላይ በነበርኩ ሰዓት 2015 ላይ አስታውሳለሁ፣ በጣም ማነው የነበረው ጨቋኝ መንግስት የኦሮሞ ተወላጆችን በገዳ ስርዓት ላይ ገደል ለገደል እስከ መግደል እንዲሁም በቃ በጣም ሞታቸው በዝቶ ነበር። ወያኔ ኦሮሞ ተኮር ጭፍጨፋዎችን ያደርግ ነበር እና ምንድነው ማድረግ የምችለው? ሁሌ ማስበው እኔ የምችለው ነው። ሰዎች ምን ይችላሉ? የጅን አልጠቁምም። እኔ የምችለው ምን ማድረግ ነው? የት ነው ያለሁት የሚለው ነው። በዛ ፍንዳታ ደርሶ ስለነበረ ፈረንሳይ ላይ ምንም አይነት ሰላማዊ ሰልፍ አይፈቀድም ነበር እና እኔ ደግሞ አክሽን መውሰድ ነበረብኝ። አልተፈቀደ አልተፈቀደ ጥቂት ሰዎችን ሰብስቤ የሆነ ቦታ ላይ አስደንጋጭ ቦታዎችን ግሪም አድርገው እንዲጠብቁኝ እና እዛ ማቃቸውን በሪፊውጅ መብት ላይ የሚሰሩ የፈረንሳይ ዜጎችን 3000 የሚሆኑ የፈረንሳይ ዜጎችን ሰብስቤ የኦሮሞ ደም ደሜ ነው፣ ኦሮሞን አትግደሉት። እኔ በዛ ሰዓት ላይ የሚታየኝ ሰው ሁሉ ሰው ነው፣ ኢትዮጵያ ሁሉ ኢትዮጵያዊ ነው። በቃ ልክ ወንድሞቼ የሞቱ እህቶቼ የተጨፈጨፉ የተሰበረውን ስጋ ያ ሁሉ ሬሳ በማይበት ሰዓት ላይ ወይኔ ወገኖቼ ነው እና አትግደሉ እምነቴ፣ ስርዓቴ፣ ባህሌ፣ ሁሉ ነገሩ የእነሱ የኔ እንደሆነ ነው የማውቀው። ለምን ኢትዮጵያ ውስጥ እስካለን ድረስ አንድነት፣ ኢትዮጵያዊነት ማንነት ነው የሚመስለኝ የነበረው እና ያንን እንቅስቃሴ አድርጌያለሁ። አትግደሉን ያ እንቅስቃሴ እንደውም የበለጠ ገፍቶ ኢትዮጵያ ውስጥን በጎንደር በጎጃም አካባቢ ላይ የኦሮሞ ደም ደሜ ነው አትግደሉ የሚል ትልቅ ንቅናቄዎች ሁሉ ተፈጥረው ነበረ። ለንደንም ከገባሁባት ቀን ጀምሮ ዛሬ ገብተው የላችሁም ሊሉን፣ ዛሬ ገብተው ሊያስገድሉን፣ ያለውን ነገር በሙሉ ድምፅ ለመሆን ይህ ድምፄ እኔ አይደለም፣ ድምፄ እርጉዞኝ በምጮህ ሰዓት የተቀየረ ነው። እንግላንድ ላይም ገብቼ የትኛውንም ሞቶች የትኛውንም ግፎች እቃወም ነበረ። በየወሩ ሁሉ እንሰለፍ ነበረ። ተጨቁኗል፣ ያላግባብ ሞት ተፈርዶባቸዋል ለምንለው ዛሬ ላይ አማራ የለም ብሎ ላለው ለአንዳርጋቸው ሳይቀር መብትና ዲሞክራሲ ሰዎች ይታሰራሉ የተባለበት ቦታ ላይ በሌሉበት ለተወሰኑ ጋዜጠኞች ሳይቀር የትኛውንም ሞትና ገፈፋ እንዲሁም ግፍ ባለኝ ሰዓት እቃወም ነበር፣ እንደዚህ ድምፅ እስኪቀየር ድረስ ማለት ነው እና አሁንም የተለየ ነገር አይደለም ያደረኩት። የተለየ አገዳደል ግን ነበረ ጥሞ የመምታት ምክንያቱም ለዛ ይመስለኛል የተለየውን ያደረግ ነው።
ኦኬ፣ ዮዲት የምትይዋለሽ በዚህ አሁን እንደዚህ ያደረጉበት ምክንያት የአብይን መንግስት ለሚጠሉ ብቻ ነው፣ በወያኔ ጊዜ ዝም ብለው ምንም ያደረጉት ነገር የለም ለሚለው ያስተላልፋችሁት መልእክት አለ በዚያን ጊዜ በአንቺ በኩል?
ያው የግንቦቴዎች ወሬ እኮ ነው። እነሱ ሁል ጊዜ የሚጠቀሙት ላይክ ናሬቲቫቸው አንድ አይነት ነው። እኔ አማራው እንደሚገደል ያወቅኩት ፕሮፌሰር አስራት በአርባ ጉጉ ላይ ይደረግ የነበረውን ነገር ለማጋለጥ እንትኖች እየሰሩ ሲበትኑ አያቴ ያ ወረቀት ከማን እንደሚደርሳቸው እኔ እንጃ፣ አባቴ ሁን የሚያመጣው አላውቅም። ብቻ ያ ወረቀት ቤት ውስጥ አንብቢ እየተባልኩኝ ጮክ ብዬ እንዳነብ ይደረግ ነበረ። ያኔ ዘጠነኛ ክፍል ምናምን በሆን ነው ሀይ ስኩል ገና እንደጀመርኩ ማለት ነው። የአርባ ጉጉና እያስወረዱ እንደዚህ ያደርጋሉ፣ ያርዳሉ፣ በገደል ይጨምራሉ አማራውን የሚል ነገር መስማት የጀመርኩት ያኔ ነው። እና የፕሮፌሰር አስራት እንቅስቃሴ ስለማነበው የነበረው ሴንስቲቭ ነበርኩኝ። እሳቸው ወያኔ ይዞ አስሮ በእስር ቤት እሳቸውን ሰው አባንደን አድርጎ ድምፅ ሳይሆናቸው ሲተዋቸው ሳይ ግን ቢትሬ መደረግ አይነት ስሜት ተሰምቶኝ ነበር። ፖለቲካ ፓርቲ ውስጥ አልገባሁም፣ ገና ልጅ ነኝ። ፖለቲካ ምን እንደሆነ አላውቅም። እንግዲህ በኢትዮጵያ ውስጥ እኔ አራተኛ ክፍል ስደርስ፣ አራተኛ ክፍል ላይ በመንግስቱ ጊዜ የፖለቲካ ትምህርት ተብሎ ይጀመር ነበር። ልክ እኛ አራተኛ ክፍል ስንደርስ ያ ትምህርት ቆሟል። ከዛ ሀይ ስኩልም ስንገባ ያ ትምህርት ቆመ። የፖለቲካው እና የፖለቲካ እውቀት የለኝም፣ ግን ያን ግፍ ሰምቻለሁ። ከዛ ወደዚህ ሀገር ከመጣሁኝ በኋላ ያው ወያኔን አገር ገነጠለም የሚል ስሜት ስላለ ያደግኩት በመንግስቱ ጊዜ እንደመሆኑ መጠን የምጠላው እጅግ በጣም የምጠላው ግሩፕ ነበረ። አንድም ጊዜ አምኜው አንድም ጊዜ ሰላም ሆኜ አላውቅም። በጊዜም ነው የወጣሁት። እነሱ የመጀመሪያ ሽግግር መንግስቱን እንዳቋቋሙን ሳይሆን አይቀርም የወጣሁት ማለት ነው ከዛ ሀገር። ከዛ እዚህ ከመጣሁ በኋላ ግን የፕሮፌሰር አስራትን አሟሟት ሰላማዊ ሰልፍ ሲደረግ ተሳትፌ አውቃለሁኝ። እሳቸውን በተመለከተ ይለቀቁ ምናምን ከሞቱ በኋላ ሰው ትግሉን ሲያቆም እኔ ኢትዮጵያ አይደለም ምኖር። ኢትዮጵያ የሚኖረው ህዝብ ተስማምቶ ጸጥ ብሎ በወያኔ የሚገዛ ከሆነ እኔ ምን አቃጠለኝ ብዬ ፖለቲካውን ትቼው ነበር። እስከ መቼ 2015 አካባቢ፣ አሁንም እሷ እንዳለችው ነገሩ ተጧጥፎ ከዛ በኋላ የአማራ ገበሬ ጎንደር ላይ ከፋኝ ብሎ መሳሪያ ይዞ ወጥቷል ሲሉ ኦኬ ከበቃው ይሄ መንግስት እንደማያዋጣው ከገባው ከዚህ መንግስት ጋር መተባበር ካቆመ ምናልባት እኔ ከዚህ ሆኜ መርዳት የምችለው ነገር ይኖር ይሆናል። እንዲያውም መጀመሪያ ላይ ሀሳቤ በገበሬውን ኢምፓወር ለማድረግ ላይ ህንዱም ምኑም እየመጣ ጋምቤላም መሬት እየተሰጠው ሀብታም ሲሆን ሳይ እንግዲህ አንድ ህንድ ከህንድ መጥቶ መክበር ከቻለ በኢትዮጵያ መሬት ኢትዮጵያዊውን መክበር መቻል አለበት። ስለዚህ የእርሻ እውቀት ያላቸው ሰዎች አሰባስበን ራሱ የአገሬው ሰው ጋምቤላው ማለት ነው። እንዲያውም ጋምቤላ ድረስ ይቻለ ጋምቤላው። ምክንያቱም ያኔ እኔም እንደ ኢትዮጵያዊ ነው ማስበው። አማራ ስለሆንኩኝ አስተዳደጌ እንደ ኢትዮጵያዊ እንዳስብ ተደርጌ ነው ያደግኩት እና ኢትዮጵያዊው እንዲከብር በሚል ድርጅት አድርጌ አትሊስት፣ ምክንያቱም ኢኮኖሚካሊ ኢምፓወርድ የሆነ ህዝብ የማንም መንግስት መጫወቻ አይሆንም ብዬ ስለማምን ያንን ለማድረግ እንቅስቃሴ ጀምሬ ነበር ማለት ነው። 2011 ላይ ነው 2011 ሀሳቡ መጣ። 12 መጨረሻ ወደ 13 ሲገባ ጋምቤላ፣ ሰሜን ሸዋ ምናምን ሄጄ ሁኔታውን አስተሳርጌ ተመለስኩ። ከዛን ጊዜ ጀምሮ እኔ ፖለቲካው አልነበረም ኢንተረስት የሚያደርገኝ፣ ሶሻል ጀስቲሱ ነው። ስለዚህ በዛ አካባቢ ሰውን ኢምፓወር በማድረግ በሚል ለመንቀሳቀስ ማሰብ ማስላት የጀመርኩበት ነው። በየትኛው ጊዜ የመንግስት ህዝብን ጨፈጨፈ ሲባል፣ ለምሳሌ በ97 ተማሪዎች ተገደሉ ሲባል፣ ለምን ስል ምርጫው ትክክል አይደለም ብለው ስለተቃወሙ ሲባል ሰላማዊ ሰልፍ ላይ ተገኝቻለሁ። ከዛ በተረፈ ግን የማምነው የፖለቲካ ፓርቲ ተመዝግቤ የምገባበት ኢትዮጵያ ውስጥ የመኖር ሀሳብ የለኝም፣ አልኖርም። ስለዚህ የፖለቲካ ፓርቲ አባል መሆንበት ምክንያት አይታየኝም። ከዛ ውጭ ባለ ግን ኤኒ ሶሻል ጀስቲስ ነክ በሆነ እንቅስቃሴ ላይ ማድረግ የምችለውን እንደ ግለሰብ አደርግ ነበረ።
ስለዚህ ባጭሩ አሁን የጀመርሽው አይደለም፣ አሁን የጀመርኩት አይደለም። ኦኬ
እኔ ያደግኩት አያቴም በሁለቱም በኩል ያሉት አያቶች ወንዶቹ ናቸው በብዛት ያሉት። ሁልጊዜ ፖለቲካ ሲወራ ጭቆናለን ለእንትን ለማለት ህዝብ ምን መልከት ቢንቀሳቀስ እንደ አይነት ዲስከሽኖች ስሰማ ነው ያደግኩት። ስለዚህ አዌርነሱ የፖለቲካል አዌርነሱ ነበረ መኖሩንም ባላቅ ማለት ነው በጊዜው። ስለዚህ ያ አንድ ነገር ነው። ግን ሌላው አሁን ለምን የረሃብ አድማ ተደረገ? ምክንያቱም 200 ሰው በአንድ ነው ተጨፍጭፎ በግሬደር ሲቀበር በህይወት ዘመኔ አይቻላል። አሁን እዛ ደርሰናል። እዛ ስለደረስን እንደገና ደግሞ 40 ዓመት አልፎኛል። ስለዚህ ሪስፖንስብል ሲቲዝን መሆንበት ሙሉ ጭንቅላት መጥፎና ጥሩን የለየሁበት ሰዓት ላይ ይሄ ሲደረግ ሳይ ዝም ብሎ መመልከት ለእኔ ሶሉሽን አይደለም። እንዳላየ ፊትንም ማዞር ሶሉሽን አይደለም። ስለዚህ አክሽን መውሰድ አለብኝ። እጄ ላይ ያለው አክሽን መራብ ከሆነ ዛትስ ዘ ኢዚየስት። ፋኖ ነው የበለጠውን ዋጋ እየከፈለ ያለው። እኛ ምንድን ነው አልበላንም፣ አለቀ።
ኦኬ። የዚህን የረሃብ አድማን በተመለከተ አንዳንዶቹ ተቋርጧል የሚሉ ነበሩ፣ ግን አሁን እንደምሰማው እንደሚደርሰኝ ኢንፎርሜሽን አሁንም እዛው ዳውን ስትሪት ነው ያላችሁት ያሉ አሉ። እንዴት ነው የምታካሄዱት? በተለይ ያየሽ ራድ 15 ቀን በረሃብ ከቆየሽ በኋላ ታመሽ የግድ ሆስፒታል መግባት እንዳለብሽ ህይወትሽ ልትጠፋ መሆኗን ሐኪሞቹ እንትን ብለው ሆስፒታል መግባት እንዳለብሽ ሰምተናል። ከዛ ወጥተሽ እንደገና ስታገግሚ አሁንም እዛ ትገኛለሽ የሚል ዜና አለ። እንዴት ነው ያሰባችሁት ይሄን የረሃብ አድማ? እስከ መቼ ነው የምታካሂዱት? ውጤት የምትጠብቁት ምንድን ነው? ያገኛችሁት ውጤት አለ ወይ?
ያው እንደተባለው ብዙዎቹ ሰላማዊ ሰልፍ ካዘጋጀን በኋላ ከ15ኛው ቀን በኋላ እንደተቋረጠ ነው የሚያስቡት ማለት ነው። አልተቋረጠም። ያው በነበረው አደጋ ላይ ወገኖችም 15ኛው ቀን ላይ ያው በግዝት መልክ ነበረ ትንሽ ምግብ መቅመስ እንዳለብኝ እየነገሩኝ ነበረው። እኔ ግን መቀምሰው የሚተካ አካል ሲኖር ነው የሚለውን ነበር። ስልኮቼ ላይ መልእክቶች ይደርሱ ነበረ፣ መተን እንቀላቀላለን፣ ትግሉ ይቀጥላል የሚል ማለት ነው። ያው ከህመማችንም አንጻር ጥቂት ምግብ መቅመስ እኛ እንደጀመርን የሚተኩ ሁለት ሴት እህቶቻችን መጡ ማለት ነው። ያው ረባድ ማለይም እኔና የወዲት ብቻ ሳንሆን ወንድማችን አብርሃም የሚባለው ወንድማችን ለአምስት ቀን ተቅላቅሎን ሲያመው ነበር ሄደው። ሌላውም የአፍጋን ዜጋ የነበረ ወንድማችን ወተር ፋስት አድርጎ ከኛ ጋር ለሶስት ቀናቶች እንደገና ቆጥቆ አንድ ቀን ለሶስት ቀናቶች ስድስት ቀናቶችን አብሮን ይህንን ሃንገር ስትራይክ አብሮን ቆይቷል። አሁን ደግሞ የተቀላቀሉን ሁለት እህቶች አሉ። አንዷ እህታችን በሶስተኛው ቀን ላይ የመድከም እና ያለመቻል ምልክት ስላሳየች ወደ ቤቷ አርፋ እንድትመጣ እንደሄደች ያው እንዳልቻለች ነግራናለች። እህታችን ወይንሸት በአስራ አምስት ቀን እኔ ለወገኔ ተርቤ የማድነው ከሆነ ሌላ የምሰራለት የለኝም እውቀት ወይም ችሎታ ወይም ፕሮፌሰር መሆን አይጠይቅም፣ ስለዚህ ልራብለት ብላ መታ የተራበችለት ወይም ደግሞ እንዲቀጥል ሆኗል ማለት ነው። እዛ ቦታ ላይ ነው የምናድረው፣ እዛ ነው የምንውለው። ያው ትናንትና ትንሽ እግሬ ስላመመኝ የግድ መታከም ስለነበረብኝ ነው ወደ ሆስፒታሎች አካባቢ ላይ የመጣው። ቀጥሏል። ሰዎች ቀረ ለሚሉ ሰዎች ይቀጥላልም። የአማራ ደም መፍሰሱ ቆሞ እንደ ማንኛውም ሰው እኩል መብቱን አግኝቶ በየትኛውም መልኩ ሰርቶ በልቶ ነግዶ ተምሮ ስልጣን ማግኘት ካለበት ስልጣን ይዞ እርስቶቹ ማግኘት ካለበት እርስቶቹን ይዞ መኖር እስከሚጀርበት ቀን ድረስ እኔ ቃሌ ያው ሌሎችም እንደሚያግዙኝ እርግጠኛ ስለሆንኩኝ እያገዙኝም ስለሆነ ይቀጥላል ብለን ነው የምናስበው። እንዲሁም ከዚያ የጀመረው ሞመንት ከታችን የወዲት ቀበመሆን እንዲሁም ሌሎች አማራውያን ወንድምናቶቻችንን ጨምረን ወደ ሌላ ሀገር ጉዞ ልሽን ቀጥለው አይደለም ሊቆም ኢንተርናሽናል ሙቭመንት እንዲሆን ይህ የረሃብ አድማ ከ17 ላይ ወደ ፓሪስ ፈረንሳይ በመውሰድ ላቻፔሌ በመገናኘት ቀጣዩን የረሃብና ቀጥሎ ወደ ጀርመን መቀጠል ወዳለብን እያሳወቅን እንሄዳለን። ኢንተርናሽናል ሙቭመንት እንዲሆን ለማድረግ ነው እያቀድን ያለ ነው። ምን አግኝታችኋል ለሚለው ኢንተርናሽናል ኮሚኒቲው ምንም አይነት ዜና እንዳልሰማንና ምንም አይነት እውቀት እንደሌለው እና እንደውም በጣም በመደንገጥ ፒክቸሮቹን በማየት በቃ ምን እናድርግ፣ ከኛ ምንድን ነው የሚጠበቀው፣ ለምን ፒቲሽን አታዘጋጁም፣ እኛ ዩኬ መንግስት ላይ መሆን ኢንተርናሽናል ኮሚኒቲውን ፕሬዥር መፍጠር እንችላለን የሚል አይዲያ ካዩት እና ተሰሙ ህዝቦች ነው ያገኘ ነው። እኛ መሰለፋችን ነው እንጂ ይህን ነገር አላሰብንም ነበር። ምን እንርግ፣ ገንዘብ ነው የምትፈልጉት፣ በየትኛው ፓወር እናገዛችሁ ነበር ጥያቄያቸው። ወዲያው እነሱ የነገሩንን ምክር ተቀብለን ያን ኢንቪቴሽን አዘጋጅተን ፕሬዥር ለመፍጠር እየተፈረመ ነው የሚገኘው። ሳንጠይቃቸው መጥተው ነው ምስሉን ባዩ ሰዓት ደንግጠው፣ ንባቡን ባዩ ሰዓት ላይ አንብበው ደንግጠው ውሳኔዎችን ለመወሰን የሚጠሩት። በእርግጠኝነት እስካሁን ድረስ ሆሊዴይ ወይንም ደግሞ የራሳቸው የመንግስት ሽግግር ጉዳይ ችግር ስላለባቸው እንጂ መልሱን ይሰጡናል ብለን እንጠብቃለን። ምክንያቱም ያለነው እዛው ቦታ ላይ ነው። ቁጥር ማተር ያደርጋል። ቁጥራችንም ቀናችንም እየጨመረ ነው ያለው። ባሉበት ሁኔታ ላይ ምንም አይነት መልስ ለእኛ ብቻ አይደለም፣ እዛ ተቀምጠን በምናይበት ሰዓት ላይ እጅግ በጣም ብዙ ጄኖሳይድ ተፈጽሞብናል የሚሉ አካላቶች፣ ዋር ያለበት ሀገራቶች መጥተው ይጮሃሉ። መልስ ግን በቀጥታ የሚመልሰው አካል የለም እዛ ቦታ ላይ እና እኛም ለሶስት ቀን አስበን ሄደን ወደዚህ መቀጠል የሄድንበት ዋነኛው ምክንያታችን አንደኛ ሰዎቹ ቦታው ላይ የሉም፣ ሁለተኛ ነገር ደግሞ የበለጠ ሰው እያወቀ እና አዌርነስ የተፈጠረ ሲመጣ በዚሁ ብንቀጥል ወገኖቻችንን በሚገባ የሚደርስባቸውን በደል ማስተዋወቅ እንችላለን የሚለውን የሰራ ነው። ተሰርቷል። ብዙ ድምፆችን አግኝተናል። ብዙ ሰዎችን አንቅቷል። የአማራ ሞት ያለማምደውናል። 200 300 እያደረጉ ነው። በአንድ ቀን ከ4700 በላይ ሰዎችን ልናጣ የቻልነው እና አሁንም አንድ ቀን ጮኸው ይቀራል የሚል ነበረ የነሱ ግምት የነበረው። አንድ ቀንም እርስህን አልቀይርም የወገኔ ሞት ካልቆመ በሚል የአማራዊ ንቅናቄ ዓለምን ሙሉ የትኛውም አጀንዳ ቢመጣ አንቀይርም በማለት አማራዊ የተሳተፈ ያለበት ሙቭመንት ነው። እዚህ ጋር እኛ ምናልባት ረሃብ አድማ የሚለው ለየት ስለሚያደርገው ነው እንጂ ማለት ነው። ከተገደሉባት ከ18 ቀን ጀምሮ ዛሬ እስከምታያት ቀን ድረስ አንድም ቀን አልተቋረጠም ለአማራ ድምፅ መሆን። በተለያዩ ቢሮዎች ላይ ይመለከታቸዋል በምንላቸው ቦታዎች ላይ በሙሉ በተናጠልም በህብረትም ድምፅ ስናሰማ ቆይተናል። ለዚህ ነው በዚህ አጋጣሚ ሞረሽ አማራ ዩኬ ኮሚኒቲ እንዲሁም ደግሞ የአማራ ልዩ ግብረ ኃይልን ሁሉ ማመሰግናቸው በየትኛውም ሰልፎቻቸው ላይ በሚያዘጋጁበት ሰዓት ላይ የአማራን ድምፅ በተከታታይ ያሰምተዋል። ለውጭም በመሆኑ ሰዓት ሰዎችን በተፈራረቀ ሰዓት እየላኩ የብቻ የሚደረገውንም ሰላማዊ ሰልፍ ሲደግፉ ቆይተዋል። ሀንገር ስትራይኩንም እንደዛው እንዳይቋረጥ አድርገው እስካሁን ድረስ
አሁን
በመሆን ቀጥለዋል።
በመጨረሻ ስዊድን ትመጣላችሁ የሚል ዜና ሰምቼ ነበር። ስለዚህ የምትሉት ነገር አለ? ሁለታችሁ ማጠራ ጠራ አድርጋችሁ መቼ ትመጣላችሁ?
እኔ በበኩሌ እንግዲህ ያው የግል ጉዳይ ስላለብኝ መምጣት ያለብኝ ከ31 ጀምሬ ስዊድን ነው መሆነው።
ኦኬ።
እና ያው እንግዲህ አንዳንድ ነገሮችንም በዛው እዛ መምጣቴ ካልቀረ ከአማራ ወገኖቼ ጋራ ስትራቴጂዝ አድርገን ተማክረን መለየት አለብን ብዬ የማስበዋቸው ነገሮች ስላሉ ያን አጋጣሚ ካገኘው እሱን ኦርጋናይዝ ለማድረግ አስቤያለሁኝ። እንግዲህ ቦታው ላይ ያው ዋናው ነገር ምንድን ነው የስዊድን አማራ ማህበርም ባይሆን አማራዎች እንቅስቃሴ በጣም ከሌላው ዩሮፕ የቀደመና የሀገራቸውን መንግስት ወትውተው ውሳኔዎች የሚያስወስኑ እንደሆኑ አውቃለሁ። እኔ የማስተምራቸው ነገር አይኖርም የማመሰግናቸውና ሀሳብ የምቀያየራቸው ካልሆነ በስተቀር።
ያየ ሲራድ ወደ ስዊድን የመምጣት አላማ አለሽ? መቼ
አንድ ላይ በፕሮግራሙ የምናስተካክለው ነው የሚሆነው። ነገር ግን ስዊዘርላንድ ብቻ አይደለም እንደነገርኩ አለ ኢንተርናሽናል ሙቭመንት ነው የምናደርገው ብያለሁ። ቀናቶች የሚወሰኑት የቱ ጋር ይሁን የሚሉ ራሳቸው ቀንና ሰዓቱን እቅድ የምናወጣው ቅድሚያ የቱ ጋር እንሂድ፣ የቱ ጋር ቅድሚያ ኢቨንቶች አሉት፣ የቱ ጋር መቼ ብንሄድ በሚለው ነው የፈረንሳዩን ቀድመን የጀመርነው እንጂ የትኛውም ዓለም ላይ አሜሪካ፣ ካናዳ፣ አውስትራሊያ፣ ጀርመን የትኛውም ዓለም ላይ ስዊዘርላንድ የጉዞውን አስበነዋል። እንዴትና መቼቱን ልክ ስንሰራው እንናገራለን ብዬ አስባለሁ።
በጣም ቆንጆ። ድካማችሁ ውጤት እንደሚያመጣ ባለሙሉ ተስፋ ነን ተስፋ እናደርጋለን። በተለይ ደግሞ ግድያውን እና መፈናቀሉን እንዲያስቆም የምታደርጉት ጥረት ሊደነቅና ሊከበር የሚገባው ነው። የእናንተን አርአያ እየተከተሉ አሁን እንደምሰማው እዛው እናንተ ባላችሁበት ቦታ ሴት እህቶቻችን፣ ከሁሉም በላይ ሴት እህቶቻችን ወንዶችም እየተቀላቀሉ ነው፣ እናንተን እየተቀላቀሉ መሆኑን ሰምተናል። እንግዲህ ይሄ ነገር ዓለም አቀፍ ይሆናል ብለን ተስፋ እናደርጋለን። መልካም እድል እንመኝላችኋለን። ለሁለታችሁም አንዳንድ ደቂቃ ልስጣችሁና የመጨረሻ የምታስተላልፉት መልእክት ካለ። ሀሎ፣
እኔ ልጀምር። እኔ አንድ በጣም ልናገር የምፈልገው ነገር ነበረ። እሱ ምንድን ነው ኢትዮጵያ ላይ እየደረሰ ያለው ነገር መሰረቱ፣ ስር መሰረቱ ሩቅ ነው ያለው ኢትዮጵያ ውስጥ አይደለም፣ ግን ከዛ አንስቶ ኢትዮጵያ ውስጥ ያው በየሀገሩ ያንን አላማ ያንን አጀንዳ የሚያስፈጽሙ ኃይሎች በገንዘብ እየተገዙ ወይም የሆነ ግሩፕ እንዲቀላቀሉ እየተደረጉ እንዲያስፈጽሙ ይታዘዛሉ ማለት ነው። እና ኢትዮጵያ ውስጥ ያለው ያ ነገር ነው። ያንን ነገር የሚያውቀው እጅግ በጣም ጥቂት ሰው ነው። አንዳንዴ ሲጠቀስ እንሰማለን፣ አጀንዳ ኦልሬዲ ያለ ነው፣ አማራ ጠልነት አለ፣ ኦርቶዶክስ ጠልነት አለ ምናምን የሚባለው ነገር፣ በጥልቅ ነገሩን መረዳት ግን የለም። አሁን አማራ ላይ እየደረሰ ያለው ሞት እነዚህ ዋና ኃይሎቹን ካነሳን፣ እነዚህ ዋና ኃይሎቹ የሚሞተው አማራ ይሁን ኦሮሞ ይሁን ጉራጌ ይሁን ግድ የላቸውም። ሰው መሞቱ ብቻ ይፈለጋል፣ አለቀ። ሰው ቁጥር መቀነሱ ይፈለጋል። ስለዚህ በጦርነትም በምንም ዩክሬን ላይ የምታዩት ጦርነት ስፓርት ኦፍ ታት እየተደረገ ዓለም እየተበጣበጠ የዓለም ላይ ያለ ህዝብ እንዲያልቅ ነው የሚደረገው። ስለዚህ ያንን እነሱ ሲሰሩ የሚያስተኛ ሚዲያ አለ፣ እንደ ቢቢሲ፣ ሲኤንኤን ምናምን ኢንተርቴንመንት ምናምን እየሰጠ ሰው የሚደረግ እንዳይመለከት የሚያደርግ ይሄ የምልበት ምክንያት አለኝ። ኢትዮጵያ ውስጥ ያለው የአማራ ሞት እንዲቆም ከፈለግን መቀስቀስ ያለብን የእኛ ቢጤውን ህዝብ ነው። ያ ማለት ምንድን ነው? ስዊስ ከጎን የሚኖሩ ተራ ስዊሶችን።
በጣም ጥሩ በጣም ጥሩ
ማለት መቻል አለብን።
እሺ፣ የሰዓት እጥረት ስላለብኝ ነው። ያየሽራድም እንደዚሁ ግማሽ ስንት ደቂቃ ልስጥሽ እና ጨርሽ መልእክት፣ አጭር መልእክት ያየሽራድ።
መልካም። እኔ ያው አስባችሁ ስለጋበዛችሁን እጅግ በጣም አድርጌ አመሰግናለሁ። ለአማራው መፍትሄ የሚመጣው በአንድነት በመቆም ነው። አማራው ተመታ ማለት ኢትዮጵያ ፈረሰች መሆኑን የሚያውቁ ህዝቦች በሙሉ በመላው ዓለም ላይ እንዲነሱ ማድረግ ነው። የመጀመሪያው ስራ እህቴ ብለዋለች፣ አልደጋግመውም። በመላው ዓለም ላይ የሚገኘውን የእኛ ቢጤ ማለት ማህበረሰቡን፣ ህዝቡን እንዲያነቃ ካደረግ ነው። ከተነሳ ህዝብ ፓወር አለው። ፖለቲከኞች ገንዘብ ነው ያላቸው። የህዝብን ፓወር አጠናክረን ንቅናቄውን ወደ ሌላ ሙቭመንት መውሰድ አለብን እላለሁ። ብላክ እና ዋይት ኢኳል ራይት አለ ተብሎ ዓለም ላይ ይነገራል። ያን ራይት ተነፍገናል በማለት ሙቭመንቱን ወደ ብላክ ሙቭመንት ሁሉ መቀየር እንዳለብን ነው የሚታየኝ። እንደምናደርገው እርግጠኛ ነኝ። ጊዜና ሰዓት ነው የሚወስነው። እናመሰግናለን። ሰላም ዋለ።
እኔም አመሰግናለሁ። መልካም እድል እንመኛለን። ጤና ይስጥልን። አድማጮቻችን፣ የዛሬው ፕሮግራማችን ይህን ይመስል ነበር። በሳምንት ፕሮግራማችን እስከምንገናኝ ድረስ ሰላም ጤና ይስጥልን።